ይህ መልእክት በኢኩዊፕ ሚዲያ እየተዘጋጀ የሚቀርብ የመጽሐፍ ቅዱስ ትምህርት ነው።
በኢኩዊፕ ሚዲያ እየተዘጋጀ የሚተላለፉ ሌሎች ተጨማሪ መልእክቶችን ለመከታተል www.equipemedia.com የተሰኘውን ዌብሳይታችንን ይጎብኙ።
ከዚህ በተጨማሪ ኢኩዊፕ ሚዲያ የተሰኘውን የዩቲዩብ ቻናላችንን ሰብስክራይብ በማድረግ አገልግሎቶቻችንን ማግኘት ይችላሉ።
ጥያቄዎችና አስተያየቶች ሲኖሩ ደግሞ በፌስቡክ ገጻችንና ስክሪኑ ላይ በተዘረዘሩ ተጨማሪ አድራሻዎች ሊያገኙን ይችላሉ። መልካም ጊዜ።
የማቴዎስ ወንጌል መጽሐፍ ምዕራፍ 27 ቁጥር 1 እስከ 10 ያለውን አነባለን። ምዕራፍ 27 ቁጥር 1 እስከ 10 በጌታ በኢየሱስ ክርስቶስ ስም እንደዚህ ይላል። ሲነጋም የካህናት አለቆችና የሕዝቡ ሽማግሌዎች ሁሉ ሊገድሉት በኢየሱስ ላይ ተማከሩ። አስረውም ወሰዱት፣ ለገዥውም ለጴንጤናዊው ጲላጦስም አሳልፈው ሰጡት። በዚያን ጊዜ አሳልፈው የሰጠው ይሁዳ እንደተፈረደበት አይቶ ተጸጸተ። 30ውን ብር ለካህናት አለቆችና ለሽማግሌዎች መልሶ ንጹህ ደም አሳልፈው በመስጠቴ በድያለሁ አለ። እነርሱ ግን እኛስ ምን አግዶን? አንተው ተጠንቀቅ አሉ። ብሩንም በቤተ መቅደስ ጥሎ ሄደና ታንቆ ሞተ። የካህናት አለቆችም ብሩን አንስተው የደም ዋጋ ነውና ወደ መባል እንጨምረው አልተፈቀደም አሉ። ተማክረውም የሸክላ ሰሪውን መሬት ለእንግዶች መቃብር ገዙበት። ስለዚህ ያ መሬት እስከዛሬ ድረስ የደም መሬት ተባለ። በዚያን ጊዜ በነብዩ በኤርሚያስ የተባለው ከእስራኤል ልጆችም አንዳንዶቹ የገመቱትን የተገመተውን ዋጋ 30 ብር ያዙ፣ ጌታም እንዳዘዘኝ ስለ ሸክላ ሰሪ መሬት ሰጡት የሚል ተፈጸመ። ይህ እግዚአብሔር ቃል ነው።
ቸር እግዚአብሔር ሆይ ስምህ ይቀደስ፣ በእውነት ታላቅ ነህ። እኛን አባት ሆይ አንተ አክብረህ መጣህ፣ ወደ ቤትህ መጣህ። ቅዱስ አባት ሆይ ልትናገረን መጣህ፣ እኛ እንድንሰማ ፈቀድክልን። አቤቱ እግዚአብሔር ሆይ ስለ እንደዚህ አይነት ማዕረግ ክብር ላንተ ይሁን። አቤቱ በእግሮች ስር ተቀምጦ የመስማትን ማዕረግ ስለሰጠህን ተመስገን። አባታችን እግዚአብሔር ሆይ ልባችንን አረጋጋ፣ መንፈሳችንን አረጋጋ፣ አእምሯችንን ግን አንቃው። እግዚአብሔር ሆይ የነቃ ልቡና ስጠን። አምላካችን እግዚአብሔር ሆይ የቅዱስ ቃልህንም ወንዝ አፍስስልን። በጌታ በኢየሱስ ክርስቶስ ክቡር ስም አሜን። እግዚአብሔር ያክብራችሁ። ዛሬ ስለ በደል እና ጸጸት ነው ልናገር የምፈልገው። በጣም የሁሉ ሰው ጉዳይ ነው፣ የሁሉ ሰው ጣጣ ነው ብዬ ነው የማስበው። በደል የሚባል ነገር ሩቅ አይደለም ከእያንዳንዱ ሰው። ብዙ ጊዜ እንበድላለን፣ እንጸጸትም አለን። ከዚህ የተነሳ በጣም ኃይለኛ የሆነ ስሜት ልባችን ውስጥ ያድራል። የጸጸት ስሜት ጊልት ይባላል። ጊልት ፊሊንግ ከባድ የሆነ ስሜት እንደሆነ ሁላችን እናውቀዋለን። እና የማይመለከተው ሰው እዚህ ውስጥ አለ ብዬ ከቶሆኑ አላስብም። እና ስለ እሱ እንድንነጋገር ነው የመጣሁት። ባለፈው ሳምንት ከጀመርነው ከጨረስነው ዛሬ እንቀጥላለን። ባለፈው ሳምንት መማጠጫው ላይ የማቴዎስ ወንጌል ምዕራፍ 26 ማለቂያው ላይ ጴጥሮስ ሲጸጸት ነበር ያየ ነው። ሲያዝን ሲያለቅስ ነበር ያየ ነው። ምርር ብሎ ሲያለቅስ ነበር ያየ ነው። ያ የጴጥሮስ ልቅሶና ጸጸት እንዳለቀ የይሁዳ ጸጸት ይጀምራል። ደግሞ ዛሬ በምዕራፍ 27 ላይ ይህንን ጸጸት ነው የምናየው። በሁለቱ መካከል ንጽጽሮችን ማድረጋችን አይቀርም። ለምንድን ነው ጴጥሮስ ያለቀሰው? ጴጥሮስ እያለቀሰ ተጸጸተ። በኋላም ወደ ጌታ ተመለሰ። ይሁዳ ተጸጸተ፣ በድያለሁ አለ፣ ግን ታንቆ ሞተ። በሁለቱ መካከል ልዩነት የፈጠረው ምንድን ነው? የጸጸት ልዩነቶች ምንድን ናቸው? ምን አይነት ጸጸት እንጸጸት? እንደዚህ አይነት ጥያቄዎችን ዛሬ እንድናነሳ ነው የምፈልገው ያለ እና እያንዳንዳችን የሚመለከተው ከተወለድንበት ጊዜ ጀምሮ እስካደግንበት ጊዜ ድረስ የተጠራቀሙ የበደል የጸጸት ጉዞዎች አሉብን። እና እንዴት ባለ መንገድ እንያዛቸው የጌታ ቃል ምንድነው የሚመክረን በሚል እንድንነጋገር ነው ዛሬ ልጋብዛችሁ የመጣሁት። እና ከዚህ ከማንኖሱ ከ27ኛው ምዕራፍ መጀመሪያ ጀምሮ سنመለከት አንድ ነገር ብቻ እንደው አፍ መንገዴን ተናግሬ አልፋለሁኝ። ያው ምንድነው የመጀመሪያው ቁጥሮች ላይ የምታያቸው ነው ካህናት አለቆች የጌታችን መከራ ምናስባቸው ወራት ናቸው እነዚህ እንደምታውቁት የመጨረሻዎቹ የማቴዎስ ምዕራፎች። ሲነጋም የካህናት አለቆችና የህዝቡ ሽማግሌዎች ሁሉ ሊገርሉት በኢየሱስ ላይ ተማከሩ። አስረውም ወሰዱት ለገዢው ለጴንጤናዊው ጲላጦስም አሳልፈው ሰጡት ሚለውን ገና መጀመሪያ እንዳነበብኩ ልቤ ተነካ። ምን አስረው ማንን ያሰሩት አልኩኝ ስጠይቅ። ኢየሱስን እጁን አሰሩት አስረው ለጲላጦስ አሳልፈው ሰጡት። የሃይማኖት መሪዎች የካህናት አለቆች የህዝብ ሽማግሌዎች ኢየሱስን አሰሩት። በኋላ አይኔ ምኑ ላይ አረፈ? እጁ ላይ። የታሰረው ምን አይነት እጅ አልኩኝ? ምን አይነት እጅ ነው የሚያስሩት? ድው የፈወሰ እጅ ያስራሉ? ለምጻሙን የዳሰሰ እጅ ያስራሉ? እነዚህ ሰዎች ምን አይነቶች ናቸው? ህፃን ያቀፈ ልጆችን ያቀፈ እጅ ያስራሉ? አይን ያበራ እጅ ያስራሉ? 5000 ሰው የመገበ እጅ ያስራሉ? ምን አይነት ውርነት ነው አልኩኝ። በጣም እግዚአብሔር ኢየሱስን ከማሰር ያድነን። አሁንም ለማሰር የወጡ ብዙ ሰዎች አሉ። ለማሰር ቢሞኩ ምን አርጓቸው ነው የሚያስሩት? ፈዋሽ እጁን፣ ብርቱ እጁን፣ የሰላም እጁን፣ የፍቅር እጁን እንዴት ያስሩታል? ግን አስረው ለጲላጦስ አሳልፈው ሰጡት ይላል። ከዚያ ግን የይሁዳ ታሪክ ወዲያው ይቀጥላል። ይሁዳ መጽሐፍ ቅዱስ በጣም ከሚያሳዝኑ ሰዎች አንዱ ነው። እናንተም እንደዚሁ ተሆናላችሁ ብዬ ተረጥራለሁ። በጣም ከማዝንባቸው አንዱ ሳኦል ነው የሚያሳዝነኝ። በብሉይ ኪዳን የሚገኘው ከዳዊት በፊት የነበረው እስራኤል ንጉስ ሌላው ይሁዳ ነው። ይሁዳም ያሳዝነኝ አንዱ ምክንያት ከደቀ መዛሙርት ጋር የተቆጠረ ሰው ስለነበር፣ የጌታን ብሩክ ቃላት የሰማ ሰው ስለነበር፣ አብሮ የበላ ሰው ስለነበር፣ በዚያ ሁሉ ክብርና ማዕረግ ውስጥ የነበረ ሰው ስለነበር፣ የማይሆን ነገር ልቡ ውስጥ ገብቶ አጓጉል መንገድ የሄደ ሰው ነው። የመጨረሻው ሰዓት የስቃይ ሰዓት የሆነበት ሰው ነው። ከዚህ የተነሳ የሸሸ ሰው ነው። ሽሽቱ እስከ ሞት ያደረሰው ሰው ነው። እና እጅግ በጣም የሚያሳዝን ታሪክ አለው በእውነት። እና እኔ ራሴን ደግሞ በይሁዳ ውስጥ ላይ ፈለግኩኝ። በይሁዳ ውስጥ እገኝ ይሆን ወይ? ወይ ይሁዳ እኔ ውስጥ ይኖር ይሆነው እያልኩኝ ጠረጠርኩኝ። እሱን ጥርጣሬን በኋላ ቀስ ብዬ እናገራለሁ ከእናንተ ጋር። እንዴት አድርገህ ጠረጥራለህ የምትሉ ሰዎች ጠረጠርኩኝ። አንዳንዶቻችሁ ቶሎ የሚመጣላችሁ ጴጥሮስ እኔ ውስጥ ሳይኖር አይቀርም፣ እንደው መከራ በመጣ ጊዜ፣ ጭንቅ በመጣ ጊዜ እንደው እንዳልክደው እግዜር ይጠብቀኝ፣ ቸርነቱን ያብዛልኝ፣ እንደ ጴጥሮስ ሳልሆን አልቀርም፣ ልቤ ስስ ነው የምትሉ ሰዎች፣ እንደ ይሁዳስ ደግሞ ምናልባት ልባችሁ ጠንካራ ሆኖ እንደሆነ ቀስ ብለን መመራመር ያለብን ይመስለኛል። እንደ ይሁዳ ደግሞ ምናልባት መሸጥ የሚያምረን፣ እንደ ይሁዳ ደግሞ እየታከኩ መኖር 3 ዓመት ምንም ሳይሰማ እየታከኩ መኖር የሚያምረን ሰዎች፣ እንደ ይሁዳ እያስመሰሉ መኖር የሚያምረን ሰዎች፣ እንደ ይሁዳ መበሳጨት የሚያምረን ሰዎች፣ እንደ ይሁዳ በራሳችን የተሞላን ሰዎች፣ በመጨረሻም ያንኑ ራስ የምናስወግደው ሰዎች ምናልባት ይኖር ይሆናል። ምናልባት ራሴን በይሁዳ ውስጥ መፈለግ ይኖርብኛል እያልኩ አስባለሁኝ። 4 ነገር ነው ዛሬ ከእናንተ ጋር ልካፈል የፈለኩት። መጀመሪያ ጥያቄዎች ናቸው። ብርቱ ጥያቄዎች እናነሳለን አብረን። ጥያቄዎቹን በተራ ነግራቸዋለሁ። ባልመልሳቸውም እንኳ እናነሳቸዋለን። 2ኛ ይሁዳን ሰውየውን እንድናየው ፈልጋለሁ። ምን አይነት ሰው ነው ይሁዳ የሚለውን ከመጽሐፍ ቅዱስ አንጻር እዚህ ላይ ብቻ ሳይሆን ሌሎችም ክፍሎች ላይ ይሁዳ ተጠቅሷል። ምን አይነት ሰው ነበር የሚለውን እሱን ብናየው እፈልጋለሁ። 3ኛ በደልና ጸጸት ምንድን ነው? የበደል ተፈጥሮ What's the nature of guilt? እሱን ትንሽ ብናየው ጥሩ ነው ብዬ አስባለሁ። ኃይለኛ ጉዳይ ስለሆነ። በመጨረሻ ደግሞ እውነተኛ የሚያድን ጸጸት ምን አይነት ነው? ክርስቲያናዊ ጸጸት የሚባለው የቱ ነው የሚለውን እነዚህ አራት ነገሮች አብረን ብንመለከት ጥሩ ነው ብዬ አስባለሁ። መጀመሪያ ጥያቄዎቹ ልዘረግፍላችሁ ነው። እነዚህን ጥያቄዎች አንደኛ የምጠይቀው ጥያቄ ይሁዳ ከደቀ መዛሙርቱ አንዱ ሆኖ ሳለ የጌታን ቃል እየሰማ የኖረ ሆኖ ሳለ አገልግሎት እየፈጸመ የኖረ ገንዘብ ያዥ ሆኖ ያ ሰው ሳለ እንዴት እንደዚህ ባለ ክፉ ነገር ውስጥ ገባ? ከባድ ጥያቄ ነው። ምን ወሰደው? አብሮ የኖረ ከጌታ ጋር እንዴት አርጎ ነው የሚሸጠው? ምን አይነት ነገር ነው የመጣበት? እሱ ነው አንዱ ጥያቄ። ሁለተኛው የበደለኝነት ስሜት ወይም ጊልት ፊሊንግ ምንድን ነው? ፍጥረቱ ምንድን ነው? ኔቸሩ ምን ማለት ነው? ምን በምንድን ነው የሚቀሰቀሰው በደለኝነት ስሜት? ለምንድን ነው ጊልት ፊሊንግ የሚመጣብን? እና ምን አይነት ነው መገለጫውስ የሚለውን ትንሽ እንድናየው ፈልጋለሁኝ። ከዚያ በኋላ ኃጢአት ወይም በደል ስንፈጽም እንዴት እንናዘዝ? ይሄ ያስፈልጋል ብዬ አስባለሁ። እንዴት ነው የኑዛዜ መንገድ፣ የጸጸት መንገድ፣ የንስሐ መንገድ ምንድን ነው? እሱን እንድናስብ እፈልጋለሁኝ። ሌላ አራተኛ ጥያቄ ላነሳ እፈልጋለሁ። ይሁዳም ጴጥሮስም በድለው ነበር። ፍጻሜያቸውን የለወጠው የጸጸት አይነት ግን የተለያየ ነው። ምንድን ነው ይሄ ልዩነቱ? በሁለቱ መካከል የነበረው የጸጸት አይነት ልዩነት ምንድን ነው? ሌላ ጨምሬ ልጠይቅ እፈልጋለሁ። ለይሁዳ አማራጭ ነበረው ወይ? ሊድን ይችል ነበር ወይ? ይሁዳ አሚን ላይሸጥ ይችል ነበር ወይ? ቢትሬይ ላያረግ አሳልፎ ላይሰጥ ይችል ነበር ወይ? ከሸጠው በኋላ ቢመለስ ለንስሐ ቦታ አልነበረውም ወይ? ጌታ አይመልሰውም ነበር ወይ? እነዚህን አይነት ጥያቄዎች ብናነሳ ጥሩ ነው ብዬ እላለሁ። በመጨረሻ በበደል ስሜት በበደል ህመም የሚሰቃዩ በጣም ብዙ ሰዎች አሉ። ባልንጀሮቻችን፣ ቤተሰቦቻችን፣ የአገር ሰው ምን እናርግላቸው? እኛ ምን መርዳት እንችላለን? በበደል ለሚሰቃዩ በጊልት ፊሊንግ መከራቸውን ለሚያዩ ሰዎች ምንድን ነው ማድረግ የምንችለው? እነዚህን ጥያቄዎች ትንሽ እንድናሰላስል እፈልጋለሁኝ። በከፊል መልሳቸው ይሆናል፣ በከፊል ደግሞ ቀስ ብለን እናስባቸዋለን ብዬ ላለሁኝ። መጀመሪያ ይሁዳን ራሱን ሰውየውን ብናየው ጥሩ ነው ብዬ አስባለሁኝ። ይሄ ይሁዳ ከጌታ ከኢየሱስ ክርስቶስ ጋር የኖረ ሰው ነው። ኢየሱስ ክርስቶስን ከተከተሉት 12ቱ መካከል የነበረ ሰው ነው፣ ሁላችንም እናውቃለን። እና አንድ ጥያቄ በጣም የሚመጣብን ስለ እርሱ እንዴት ወደ መሸጥ ደረሰ የሚለው ነገር ነው። እኔ ከልጄ ጋር ስነጋገር መቼም ከልጄ ጋር መነጋገር አይቀርም፣ ዛሬ ብዙ ነው የምናነሳው። ከእሷ ጋር ስነጋገር የአንድ ሌሊት ጉዳይ አይመስለኝም ይሄ ነገር ተባባለ። ይሁዳ ድንገት ተነስቶ ብልን ብሎ እንዲህ ፍራንክ ያስፈልገኛል፣ በጣም ገንዘብ ያስፈልገኛል፣ ቆይ ምን ብሸጥ ነው የሚያዋጣኝ ብሎ ድንገት ባኖ አይደለም የሸጠው፣ 3 ዓመት ሙሉ ያረገዘው ነገር ነው። ይሄ ሰው ልቡ ወደ ገንዘብ ልቡ ወደ ክህደት ያዘነበለው አንድ አዳር ላይ አይደለም። በጣም የቆየ ያደገ በሽታ ነው። የበሽታ እድገት አለው፣ ፌዝ አለው። መጨረሻ ላይ ራሱን አንቆ እንዲገድል አደረገው ይኸው በሽታ። ግን የጀመረው በጠዋቱ ነው። እና አንዳንድ በሽታዎች እኛ ስናስባቸው ድንገት ምልክት ስናይ ብቻ እንደነግጣለን እንጂ ልባችን ውስጥ ቀስ እያሉ የሚያድጉ በሽታዎች አሉ። እና ይሄ ሰው ትንሽ እንገረማለን። ጌታ ኢየሱስ ክርስቶስን ያውቀው ነበር ወይ ተባባልን። ከልጄ ጋር ያውቀው ነበር ወይ ለመሆኑ? እንዲሁ ገብቶታል ለመሆኑ ወይስ እንዴት ዝም ብሎ ነበረ አብሮ ከአስራ አንዱ ጋር የሚጋፋው? ገብቶታል ወይ ኢየሱስ? በኋላ አንድ ፍንጭ ሰጠችኝ እሷና በጣም ገረመኝ። ልብ ብለው እንደሆነ አላውቅም ጌታዬ ብሎት አያውቅም አለች። ምን አልኳት? ይሁዳ ኢየሱስን ጌታ ብሎት አያውቅም። ደቀ መዛሙርት ሁሉ ጌታ ሆይ ይላሉ፣ እሱ አይልም። እስቲ ሂድና እይ አይልም። በኋላ ማገላበጥ ጀመርኩኝ። ሳገላበጥ አንዱ ቦታ ሁላችሁ የምታውቁት ነገር ነው፣ አሳልፎ የሚሰጠኝ ከእናንተ መካከል አንዱ ነው ብሎ ጌታ ተናገረ። ትዝ ይላችኋል። እና ይጠይቁት ጀመር፣ ደቀ መዛሙርት ሁሉ ይጠይቁታል። ጌታ ሆይ እኔ ይሆንን ጌታ ሆይ ይላሉ ሁሉም። ይሁዳ ጋር ሲደርስ መምህር ሆይ እኔ ሆንን ብሎ ይላል። በምንም አይነት ጌታ አይለው መምር ነው የሚለው የሚገርም ነገር ነው በሌላም ቦታ ላይ ይሄንን ይሁዳን ቀስ ብላችሁ ስትመለከቱት ይሄን ነው የሚለው አንድ ይገርመኝ ነገር አለ ይሄ በተደጋጋሚ መምህር ሆይ አሳልፎ ሲሰጣው ይሄንን መምህር ጠጋ ብሎ መምህር ሆይ ብሎ ሳመው ለምን ነው መምህር ሆይ ብቻ የሚለው እኔ እንጃ ለምን ነው አፉ ላይ ጌታ የማይለው አይመጣለትም ይሄ ሰውዬ ተነክቷል ወይ ጌታ ኢየሱስን ይወደዋል ወይ ስለ እኔ ጥርጣሬ አለኝ ገንዘብ ብቻ ነው ወይ ያስወጣው ከዚያ ማህበር ወይስ ጥላቻም አለበት ምናልባት በዚህ ነብይ ቅናት ሲኖርበት እንደሆነ አበሳውን ለማብዛት አይደለም ግን ሳየው ይሄ ይሁዳ የሚባል ሰው ትውውቅ ያለው አይመስልም ከጌታ ጋር እውነተኛ ትውውቅ ያለው አይመስልም አድፍጦ የተቀመጠ ገዳይ ሰው እንደሆነ እመለከታለሁ በጣም በሚያሳዝን ሁኔታ ይሄ ይሁዳ በጣም አንድ የሚነካ ነገር ስለሱ ማን ነው የተናገረው ካላችሁ ጴጥሮስ ነው ሐዋርያ ሥራ ምዕራፍ 1 ላይ እንደምታስተውሱት ጌታ ከሞት ከተነሳ በኋላ 11 ነበሩ ምክንያቱም ይሁዳ ሞቷል 11ዱ ተሰብስበው 12ኛ ሰው ለመተካት ፈለጉ እና በዚያ ንግግር ላይ ጴጥሮስ የተናገረውን እሱን ላነሳላችሁ ፈልጋለሁ እንዴ ይላል ቁጥር 15 ጀምሮ ምዕራፍ 1 ሐዋርያት ሥራ በዚህ ሞራት ጴጥሮስ 120 በሚያህሉ በሰዎች ማህበር አብረው በነበሩ በወንድሞቹ መካከል ተነስተ አንድ ላይ ስብሰባ ላይ ተጠርተው ነው ወንድሞች ሆይ ኢየሱስን ለያዙት መሪ ስለሆናቸው ስለ ይሁዳ ይላል ወንድማችን ይሁዳ አላለም የሚጀምረው ከማሳጣቱ ከመሸጡ ነው የሚጀምረው ኢየሱስን ለያዙት መሪ ስለነበረው ስለ ይሁዳ ብሎ ነው የሚያነሳው ከዛ የሚናገረው ስሙ ወንድሞች ሆይ ኢየሱስን ለያዙት መሪ ስለሆናቸው ስለ ይሁዳ መንፈስ ቅዱስ አስቀድሞ በዳዊት አፍ የተናገረው የመጽሐፍ ቃል ይፈጸም ዘንድ ይገባ ነበር ከኛ ጋር ተቆጥሮ ነበርና አንድ ለዚህም አገልግሎት ታድሎ ነበርና ሁለት ይህ ሰው በአመጽ ዋጋ መሬት ገዛ በግንባሩም ተደፍቶ ከመካከሉ ተሰነጠቀ አንጀቱም ሁሉ ተዘረገፈ በኢየሩሳሌምም ለሚኖር ሁሉ ታወቀ ስለዚህም ያ መሬት በቋንቋቸው አኬልዳማ ተብሎ ተጠራ እሱም የደም መሬት ማለት ነው በመዝሙር መጽሐፍ መኖሪያው ምድረ በዳ ትሁን የሚኖርባትም አይኑር ደግሞም ሹመቱን ሌላ ይውሰዳት ተብሎ ተጽፏልና ብሎ ስለ ይሁዳ ይህን ይናገራል ሁለት ትልልቅ ነገሮች ትልልቅ እድሎች እግዚአብሔር ከኛ ጋር ቆጥሮት ነበር 12 የሆን ነው ከይሁዳ ጋር ተደምረን ነው ተከታይነት ከኛ ጋር መቆጠር የሐዋርያነት መብት ተሰጥቶት ነበር አገልግሎት ተሰጥቶት ነበር እንዲያው የሚናገርበት ቃል ታድሎ ነበር ለዚህ አገልግሎት ታድሎ ነበር ለሐዋርያነት ሹመት ታድሎ ነበር ይሄ ሰው ግን ይሄን ሁሉ ጣለ በትንቢት የተነገረውን ፈጸመ እንጀራዬን የበላ ተርከዙን በኔ ላይ አነሳ እና ይሄ ሰው ንጹህ ደም አሳልፎ ሰጠ እና መሬት ገዛ ይላል አለ ትንሽ የተሳከረ ነገር ያለ ነው የሚመስለው በማቴዎስ ወንጌሉ ላይ መሬቱን የገዙት ካህናቱ ናቸው ካህናቱ 30ውን ብር አምጥቶ ሲዘረግፍላቸው ምን እናርገው ይሄ መቅደስ ውስጥ ሊገባ አይችልም የደም መሬት ነው ማለት ደም የተገዛበት ነው ኢየሱስ ክርስቶስን አሳልፎ የሰጠበት ነው መባቃ ውስጥ መጨመር አንችልም ይሄ ስለዚህ ምን እናርግበት መሬት እንግዛበት አሉ ለእንግዶች መቃብር የሚሆን መሬት ገዙ በ30 ብር እና ያ መሬት የደም መሬት ተባለ ምክንያቱም ጌታችን ኢየሱስ ክርስቶስ የተሸጠበት ስለሆነ ነው የደም መሬት በእንግዲህ በይሄ ምናልባት እንደሚመስለኝ በአረማይስጥ አኬል ዳማ አኬል መሬቱን ነው የሚያመለክተው ዳማ ደም የምንለው ነው በሴሜቲክ ቋንቋ በጣም እንመሳሰላለን ስለዚህ ደም ለማለት ነው ዳማ የሚለው አኬል ዳማ ወይም የደም መሬት ተብሎ ተጠራ እነዚህ ሰዎች እንደገዙ ነው የሚመስለው። እዚህ ግን መሬት ገዛ ይላል እና አንድ ጸሐፊ ሁለቱን ያገናኝና በስሙ ነዋ የገዙት ለዚህ ይሆናል ብሎ ይላል። እና እኔም እንደዚሁ አስባለሁኝ። የይሁዳ መሬት በይሁዳ ስም የተገዛ መሬት ለማለት ይመስለኛል። እና ተሰንጥቆ ሞተ፣ ግንባሩ መሬት ላይ ወድቆ ተዘርግፎ ሞተ ነው የሚለው። አሟሟቱን እዚያ ላይ ታንቆ ሞተ ይላል በማቴዎስ ወንጌል ላይ። ብዙ የተጣላ ነገር አይደለም። ምናልባት የታነቀበት ገመድ ቢበጠስ በግንባሩ ነው የሚወድቀው እና ግንባሩ ሊሰነጠቅ ይችላል። ይሄ ሊሆን የሚችል ነገር ነው። እንዲያውም በአንድ ወገን መጽሐፍ ቅዱስን እንዳከብር የሚያደርገኝ ልዩ ልዩ ፐርስፔክቲቭ ከልዩ ልዩ አቅጣጫ የሚናገሩ ሰዎች መኖራቸው ነው። ዝም ብሎ አንዱ ከአንዱ እየቀዳ ብቻ አይደለም የሚናገረው። በገባቸው ባዩት መልክ፣ በሰሙት መልክ፣ ባወቁት መልክ ነው የሚናገሩት። እና ይሄ ሆነ እና ጴጥሮስ ይሄ ሰው ታድሎ ነበር ይላል። እድል ነበረው። እግዚአብሔር ለዚህ ጉዳይ አስቦት ነበር፣ ቆጥሮት ነበረ፣ እድሉን አበላሸ ብሎ ነው የሚናገረው። እና ሹመቱን ሌላ ይውሰድ ይላል። ተሹሞ ነበር፣ ለሹመት ታጭቶ ነበር ማለት ነው። ከዚያ በኋላ ሌላ ሰው ይመርጣሉ። ያው ታሪኩን ታውቃላችሁ። ይሄ ይሁዳ የሚባል ሰው ከዚህ ማዕረግና ከዚህ እድል ራሱን ያስወጣ ሰው ነው። እና አንድ ነገር ቅድም እንዳልኳችሁ ምንድን ነው እስከዚያ ድረስ ያደረሰው ስል ያባበለው ኃጢአት ነበረ፣ ልቡ ውስጥ ያቆየው ኃጢአት ነበረ፣ ለመልቀቅ ያልወደደው። እና ይቺ የቆየች ኃጢአት አድጋለች ውስጡ። ሳይናዘዝ የተከመረ ኃጢአት ነው። አንድ ነገር ትዝ አለኝ። ሁለተኛ ጢሞቴዎስ ምዕራፍ ሁለት ላይ ያለ ኃጢአታቸውን የተከመረባቸውን ሞኞችን ሴቶች ያታልላሉ የሚል አንድ ቃል አለ። ትዝ ይላችሁ ይሆናል። ጳውሎስ ለጢሞቴዎስ ሲነግረው ነው። አንዳንድ አሳሳሾች አሉ፣ ወደ ሴቶች እየሄዱ አንዳንድ ነገር ይነግሯቸውና የማይሆን ነገር ይነግሯቸዋል። እነዚያን ሴቶች ሲገልጥ ኃጢአታቸው የተከመረባቸው ይላል። ምን ከመረው አልኩኝ አንድ ቀን። ኃጢአቱ ምን ከመረው እነዚህ ሴቶች ላይ ስል፣ ስለማይናዘዙ ነው። አያስወግዱትማ። አንድ ኃጢአት ይመጣል፣ በሱ ላይ ሌላ ኃጢአት ይደረባል ይደረባል ይደረባል። ምናልባት ይሁዳ ይህን የክፋት አስተሳሰብ ዝም ብሎ ሲደርብ ኖሯል። አንድም ቀን ከራሱ ፈቀቅ አላረገውም እና ውስጡ እያደገ ወርሶታል። መውረስ ብቻ አይደለም፣ በኋላ ለሰይጣንም በር ሆኗል። በሚያሳዝን ሁኔታ ዮሐንስ ወንጌል ምዕራፍ 12 ቁጥር 17 ላይ ምዕራፍ 13 ምን ይላል? ይሁዳም እራት ከበላ በኋላ ሰይጣን ገባበት ይላል። እንዴ እስከ ዛሬ አልተጠጋውም ነበር እንዴ ሰይጣኑ? አልኩኝ እኔ። ይሄን ሁሉ ሴራ ሲያደርግ፣ ለመሸጥ ሲያስማማ፣ ወይም ሌላ ነገር ሲያደርግ፣ ገንዘብ ሲሰርቅ፣ ሌባ ሆኖ እያለ እንዴት ነው ሰይጣኑ አልተጠጋውም? አልኩኝ። ግን አሁን ወደ ድርጊት እያንደረደረው ነው። ካልተጠነቀቅን ሩቅ አይደለም ዲያብሎስ። እሱን ልናገር እፈልጋለሁ። በእውነት ከማንያችንም በጣም ሩቅ አይደለም። ው እኔን እንዴት ያገኘኛል? እኔ የትና የት ከዲያብሎስ የትና የት አትበሉ። እስከዚህ ሩቅ አይደለንም። ልቡ ስላልተሰናዳ፣ ልቡ በክፋት ስለተሞላ ለሰይጣን መናኸሪያ ሆነ፣ ገባበት እና በጣም የሚዘገንን ነገር እንዲያደርግ አደረገው። አንዳንድ ጊዜ እነዚህ ዘግናኝ ድርጊቶች በጣም ሩቅ እንደሆኑ አታስቡ። ልባችን ተጠንቅቀን ለጌታ ካላስገዛን፣ ቅድም በተደጋጋሚ ጸሎት ላይ ይሄ ነበር የሚነሳው፣ ልባችን እንስጠው፣ ዓይኔን ውሰደው፣ እጄን ውሰደው፣ እግሬን ተጠቀምበት፣ ሁለንተናዬ አንተ ይሁን እያልን ነበር የምንደጋግመው። ካልሰጠነው፣ በየቀኑ ካላስረከብን ሌሎች መናኸሪያ እንዳያረጉት ምን መከላከያ አለን? ዘው ብለው እንዳይገቡ ምን መከላከያ አለን? ስለዚህ ወንድሞቼ ይሄ በጣም ትልቅ ማስጠንቀቂያ እንደሆነ አያለሁ። ይሁዳ በራሱ የተሞላ ሰው ነበረ። በጣም በጣም በሚያሳዝን ሁኔታ በራሱ የተሞላ ሰው ነበር። አላውቅም ከሌሎች ደቀ መዛሙርት ጋር የነበረውን ግንኙነት ከልጄ ጋር ሳወራ አሁንም እኔ የምልህ ጴጥሮስ ለምሳሌ ከካደ በኋላ አለቀሰ። ካለቀሰ በኋላ የት ነበር አለች። እኔ እንጃ የት እንደነበር አላውቅም፣ ግን ከጓደኞቹ ጋር የነበረ ይመስለኛል አልኩኝ። ምክንያቱም በኋላ አሳ ለማጥመድ አብረው አልወጡም? ተዚያይላችሁም አሳለማጥመድ እኮ ወጣው ጌታን አገኙት እኮ መንገድ ላይ መረበን ይጀልወጣ ነው አላቸው እኛ ምን ከተላለን ብለው አንድ 6 ደቀ መዛሙርት አብረውት ወጡ ስለዚህ ህብረት ነበረው ምንም ቢሆን ቢክድም ይሁዳ ህብረት ነበረው ወይ አለች አረ እኔ እንጃ ሲሰርቅም ለብቻው ሲሞትም ለብቻው ይሁዳ በራሱ የተሞላ ሰው ነበር ሲጸጸትም መንገድ የሚያሳየው ሰው እንኳን አልነበረ ሰዎች እንኳን የሸጡለት ሰዎች እንኳን አያይዞ በቃ አንድ ጊዜ ሆኗል ምንም አይደለም ብለው ተከሻውን አልመቱትም እኛ ምን አግዶን ነው ያሉት ምን አግዶን አንተው ተወጣበት እኛ እዚህ ውስጥ ምን አስገባን አሉት ለብቻው አሰበ ለብቻው ሰረቀ ለብቻው ተብላላ በውስጡ ለብቻው ሰይጣኑን አነገሰ ለብቻው ሞተ መጨረሻ ላይ ይሄ ሰው የጌታ ደቀ መዝሙር የደቀ መዛሙርት ወዳጅ ነበር ወይ ያልኩ ጠይቃለሁ ነበር ወይ ብር ዝም ብሎ ተቀላቅሎ የኖረ ሰው ነው ከረጢቱን ይዞ ይሄ ይሁዳ ይሄ ብቻ አይደለም እንደው ስለሱ ትንሽ ነገር መጫወት ፈልጋለሁ መቼም አሁን ሞቷል ብለህ እንደው የፈለከውን ምትል አይደለም ደሱ አይደለም እንደሱ አይደለም በእውነት እኛ እንድንማር ብዬ ነው ይሁዳ አስመሳይም ሰው ነበር ግብዝም ሰው ነበር ታውቃላችሁ ያንን ታሪክ በተለይ እናንተ ታውቃላችሁ በዚህ በዮሐንስ 12 ላይ የተጻፈውን እዚያ ላይ በተለይ አንዲት ሴት ካደረገችው በጎ ስራ ጋራ በተያያዘ የተጻፈ ታሪክ ነው ከፋሲካን በፊት በስድስተኛው ቀን ኢየሱስ ከሙታን ያስነሳው አልዓዛር ወደ ነበረበት ወደ ቢታንያ መጣ በዚያም ራት አደረጉለት ማርታም ተገለግል ነበር አልዓዛር ግን ከእርሱ ጋር ከተቀመጡት አንዱ ነበር ማርያምም ዋጋው እጅግ የከበረ የጥሩ ናርዶስ ሽቱ ንጥር ወስዳ የኢየሱስን እግር ቀባች በጠጉሯም እግሩን አበሰች ቤቱም ከናርዶስ ሽቶ ሞላ ነገር ግን ከደቀ መዛሙርቱ አንዱ አሳልፎ ሊሰጠው ያለው የስምዖን ልጅ አስቆሮቱ ይሁዳ ይሄ ሽቱ ለ300 ዲናር ተሽጦ ለድሆች ያልተሰጠ ስለምን ነው አለ ይህንም የተናገረ ሌባ ስለነበረ ነው እንጂ ለድሆች ተገዶላቸው አይደለም ከረጢትም ይዞ በውስጡ ከሚገባው ይወስድ ስለነበረ ነው ኢየሱስም ለምቀበርበት ቀን እንድትጠብቀው ተዋት ድሆችስ ሁልጊዜ ከእናንተ ጋር ይኖራሉና እኔ ግን ሁልጊዜ ከእናንተ ጋር አልኖርም አለ ይገርማል በጣም ስለዚህ ይሁዳዎች ምን ይመስላሉ ሲባል ቸሮች ለጋሶች ለድሆች የሚያስቡ ይመስላሉ እናንተ ይሁዳን ጭራቅ አርጋችሁ የምትስሉ ሰዎች ይሁዳዎች ምን ይመስላሉ እንዴ ለድሆች ስንት ነገር ሊደረግ ይችላል የሚሉ ሰዎች ናቸው ኢየሱስን ጠልተው ድሆችን የሚወዱ የሚመስሉ ሰዎች ናቸው አታላዮች ናቸው ግብዞች ናቸው እኔ በጣም የገረመኝ ግን እነግራችኋለሁ ሌባ ሆኖ ከከረጢቱ እየወሰደ መድኃኒታችንም እያወቀ ዝም አለው ልጄ በጣም ደግሞ እንደገና አሁንም የነገረችኝን መልሼ ማንሳት ፈልጋለሁ እንዴት ዝም አለው አይገርምህም ይሄ ጌታ ኢየሱስ ምን አይነት ነው ዝም አለው ራሱ ለምሳሌ ገንዘብ ያዥ ማድረጉ ራሱ ልክ ነው እንዴ ማሰብ ጀመርኩኝ በኋላ ወረቀቴ ላይ ምን ጻፍኩኝ ምናልባት ኢየሱስ ገንዘብ ያሽ ካደረጋችሁ ለምን እንደሆነ መጠየቅ አለባችሁ አሚን አደራ ከሰጣችሁ በጣም ውብ መልክ ከሰጣችሁ ጌታ ቁመናችሁ የሚያምር ከሆነ በትምህርት ላቅ ያለ ደረጃ ከደረሳችሁ ኪሳችሁ ከሞላ ምናልባት ለምን ይሆን ያረገው የገንዘቡ ከረጢት በእጁ ተሰጠው ዝም አለ ጌታ እኔ ደግሞ በጣም ልቤን የነካው በዚህ በወቀሳ ሰዓት ይሁዳን በተለይ ነጥሎ አይወቅስም የሚገርም ነገር ነው ለድሆች ሁልጊዜ ከእናንተ ጋር ይኖራሉ ተዋት እንጂ አታድክሟት ብሎ በብዙ ቁጥር ነው የሚናገረው ለመቃብሬ ነው ያደረገችው ተዋት ይሁዳን አናት አናቱን እንዴት አላለውም እያወቀው ምን እንደሚሰራ አላለውም ኢየሱስ ክርስቶስ ስሙ የተቀደሰ ይሁን ለወንጀለኞችም እድል ይሰጣል ለከሃዲዎችም እድል ይሰጣል እንደኛ አይደለም እያወቀ ራት እኮ የመጨረሻ ራት እኮ አብረው በሉ ከመሸጡ በፊት ጌታ ከዚህ ከሻጩ ጋር አብሮ በላ ይያወቀ አጎረሰው ልበል እንደው አጎረሰው ምንገር ነው ቁራሽ ሰጥቶ አጎረሰው እና ቶሎም ታረገውን አርጋለው ምን አይነት ጌታ ነው ምን አይነት ነው ያው በቃ በቀደም እንዳለው ለኛ ሲል ይሄን ሁሉ መንገድ ሄደ እና ይሄ ሰው ከጌታ ጋራ ግንኙነት የነበረው ጨርሶ አይመስልም ውስጡ የተሰረቀበት ሰው ነው ውስጡ ሌላ መንገድ የሄደ ሰው ነው ይሄ ይሁዳ በጣም የሚያሳዝን ነው አብሮ በልቶ ቀደም ከዳዊት እንደተጠቀሰው እንጀራዬን የበላ ተረከዙን በኔ ላይ አነሳ ጌታ ግን አንድ በጣም የሚያሳዝን ነገር ተናገረ ስለ ይሁዳ ይሄ ሰው ባይወለድ ይሻለው ነበር ምን ማለት ነው ይያልኩ ጠይቃለሁ የሰው ልጅስ እንደተጻፈለት ይሄዳል እኔ በትንቢት እንደተነገረው መሞት አይቀርም መሰቀል አይቀርም ፍዳውን ማየት አይቀርም የሰው ልጅ እንደተጻፈለት ይሄዳል ግን ይሄ ነገር የሚሆንበት ይሄ ሰው ግን ባይወለድ ይሻለው ነበር አለ ከሩቅ አይቷል ጣፈንታውን እና በጣም በሚያሳዝን ቋንቋ ተናገረ እሱ ግን ምንም አላረገው በእውነት ምንም አላረገው ቢመለስ ይቀበለው ነበር ወይ የሚል ጥያቄ ማንሳት እንችላለን እኔ ይቀበለው ነበር ብዬ ነው ማምነው ምንም ምክንያት የለም ከሃዲዎችን ሻጮችን ማይቀበልበት ጌታ አመንዝሮችን ደካሞችን ኃጢያተኞችን ተሳዳቢዎችን እንደ ጳውሎስ አይነት አሳዳጆችን የተቀበለ ጌታ ይሁዳን ማይቀበልበት ምንም ምክንያት የለም ግን ይሁዳ በዚህ መንገድ አልሄደም ከዚህ ይልቅ ሌላ ነገር መረጠ እዚያ ላይ አንድ ሶስት ርምጃዎችን ታያላችሁ ይሁዳም ተጸጸተ እሚል ታገኛላችሁ ይሄን ክፋት ካደረገ በኋላ ተጸጸተ ለካ ይጸጸታል ኦ ይሁዳም ይጸጸታል አዎ ተጸጸተ የሰው ማንነት ውስጥ ጸጸት የሚባል አለ የሚገርም ነገር ነው እንኳን የሰው ማንነት እንስሶች ውስጥ እንኳን አለ የበደል ስሜት በትንሹም ቢሆን አለ የልጄ ድመት ቤታችን ውስጥ አለች ሁሉ ግዜ ጧት ጧት ተነስቼ እኔ ነኝ ቀለቧን የምሰጠው እና ትንሽ ድምጽ ታሰማኝና ትቀሰቅሰኛለች ከንቅልፍ እሄዳለሁ ቀለቧን እሰጣለሁ አውርጄ ይሄንን በማረግ ለብዙ ወራት አብረን ቆየ እና ደህና ነበረች አንድ ቀን ግን እንቅልፍ ጣለኝ መሰለኝ እና እሷ ራሷ ሄዳ እኔ ሳልሰጣት ዘላ ምግቧን በላች እና እኔ መብራት አብርቼ ስደርስ ትበላለች አፈረች ደነገጠች ምትገባበት አጣች ዘላ ወረደች ሮጣ አልጋው ስር ገባች ኦ የበደለኝነት ስሜት ተሰምቶ አለ እነሱም ጋር አለ ሲሰርቁ መሬት ያሉ አለ እንኳን የሰው ልጅ ውስጥ ሰው ውስጥ ይሄ ስሜት አለ በጣም አድርጓል እና ይሁዳ ተጸጸተ ይላል ቀጥሎ ምን አረገ ተናዘዘ ንጹህ ደም አሳልፌ ሰጥቻለሁ በድያለሁ ብሎ በአፉ ተናዘዘ ቀጥሎስ ታንቆ ሞተ አሁን ልክ እዚህ ጋር ነው መዘውሩ ተጸጸተ ተናዘዘ ገባ ኃጢያቱ ዘንዋት ጴጥሮስ አለቀሰ ይሁዳ ታነቀ ምንድነው ምክንያቱ እሱን ትንሽ እንድናስብ ያስፈልጋል ብዬ እላለሁ የበደለኝነት ጭነት አናቱ ላይ ከበደው ከዛ ጣለው በደል ምንድነው እሱ ትንሽ እስቲ አብረናስ ምንድነው በደል what is guilt አንዳንድ ነገሮች ለማየት ሞከርኩኝ በደለኝነት ስሜት በሰዎች ላይ የሚመጣው በአምሯቸው በህሊናቸው ትክክል ነው ተገቢ ነው ብለው ከሚሉት መንገድ ሲያፈነግጡ ከመስመር እንደወጡ ሲገባቸው ክፉ እንደሰሩ ሲገባቸው እንደ ተሳሳቱ ሲገባቸው የሚፈጠር የስሜት ጭነት ነው በጣም በከፍተኛ ደረጃ የሚያሰቃይ የስሜት ጭነት ነው አንድ አይነት ስሜት አይደለም እንደ ቁጣ እንደ ሀዘን አይነት ስሜት አይደለም በጣም ድብልቅልቅ ያለ ነው ስለራስ ያለን ግምት መሬት ላይ የሚጥል ነው እኔ አረባም እኔ በሞት ይሻለኛል የሚያሰኝ ነው ሌሎችን ስናይ የሚያሸሽ ነገር ነው በጣም ዝቅተኛነት ስሜት የሚያመጣብን ነው። ውስጣችን በጣም ብዙ የተለዋወሱ ስሜቶች አብሮ ይገባሉ። በበደል ስንጠቃ የበደለኝነት ስሜት ሲይዘን ከየት ይመጣል ይሄ በደለኝነት ስሜት ካልን ህግ አለ። ከዚያ ህግ ስንወርድ ነው። ህጉ ብዙ አይነት ሊሆን ይችላል። ህገ ልቡና የሚባለው ሊሆን ይችላል። በአእምሮ በሰው ልቡና ውስጥ ያለ ህግ አለ። ይሄ መጥፎ ነው፣ ይሄ ጥሩ ነው፣ ይሄ ትክክል ነው፣ ይሄ ትክክል አይደለም የሚል አለ። ያ ህግ ሲጣስ የበደለኝነት ስሜት ይመጣል። ምናልባት ባህልም ያሰፈረው ህግ ሊሆን ይችላል። የባህል ይሉኝታ፣ የባህል ወግም ሊሆን ይችላል። ሰዎች ይህንን ይጸየፉታል፣ እኛ ማህበረሰብ ይህንን አይቀበለውም፣ እኔ ግን ተላለፍኩት፣ እኔ ግን ይህንን ጣስኩት፣ ስለዚህ የበደለኝነት ስሜት በላይ ላይ ሊያድርብኝ ይችላል። ከባህልም ውጪ የግለሰቡም የራሱ መለኪያ ሊኖር ይችላል። ግለሰቡ ራሽናሊ ይሄ ልክ ነው ይሄ ልክ አይደለም ብሎ የወሰነውን እሱን ሲጥስ የበደለኝነት ስሜት ይመጣበታል። በእነዚህ ሁሉ ምንጮች ምክንያት በደል በላያችን ላይ ሊሰፍር ይችላል። ይሄ በጣም የታወቀ ነገር ነው። ማህበረሰብ የሚያወግዘውን ነገር ስንጥስ ሁሉ የበደለኝነት ስሜት ይመጣብናል። እንግዲህ መስመሩ ሲጣስ ስለሚመጣ ከልጄ ጋር አሁንም ተነጋገርን፣ የጤና ስሜት ነው አለ። የበደለኝነት ስሜት ጤንነት ነው። በደለኝነት የማይሰማው ሰው አብዷል፣ ልክ አይደለም፣ በደለኝነት ፈጽሞ አይሰማኝም የሚል ሰው ሳይኮቲክ ችግር አለበት፣ እውነት ለመናገር። ምክንያቱም የሰው ልጅ በመለኪያ የሚኖር ፍጡር ነው። የሆነ መለኪያ አለው። የማህበረሰብ መለኪያ ይሁን፣ የቤተሰብ መለኪያ ይሁን፣ የአእምሮ ራሽናሊቲ ይሁን፣ የባህል ይሁን፣ የመጽሐፍ ይሁን፣ የህግ ይሁን፣ አለው መለኪያ። መለኪያ ሲጣስ ምንም የማይሰማው ፍጡር ከሆነ ታሟል። እንግዲያው የጤና ምልክት ነው የበደለኝነት ስሜት። አሁን እዚህ መካከል ያላችሁ የበደለኝነት ስሜት የሚሰማችሁ በመጀመሪያ እሱን መናገር ጥሩ ነው፣ ልክ ነው፣ ተገቢ ነው። ቢያንስ ቢያንስ ልክ ነገር አለ፣ ልክ ያልሆነ ነገር አለ ብላችሁ ታስባላችሁ። ይሄ የጤና ምልክት ነው። ይሁን እንጂ ይሄንን የበደል ስሜት እንዴት ባለ መንገድ ነው የምናስተናግደው፣ እንዴት ባለ መንገድ ነው የምንይዘው የሚለው ዋና ጥያቄ እሱ ነው ብዬ አስባለሁ። ምናልባት ይሄ የበደል ስሜት እንደ ጅረት የሆነ እንደሆነ ይሄን ጅረት ይሄንን ወንዝ ይሄንን ልዩ ልዩ ቀለም ያለው ወንዝ ውስጡ ልዩ ልዩ ስሜት ስላለው ነው። ውስጡ ልዩ ልዩ ቀለም የያዘ ይህንን ጅረት እንዴት ነው የምናስተናግደው? ጎልስሶ ቤታችንን ይጣለው ጎርፉ፣ ወይስ ደግሞ ቦይ ቀደን እናስተናግደው? እንዴት እንያዘው የበደልን ስሜት? እሱ በጣም ዋና ጥያቄ ነው ብዬ እኔ አስባለሁኝ። በብዙ መንገድ ሰዎች ያስተናግዳሉ። አንዱ ጭቆና ነው፣ ማፈን ነው። የበደለኝነት ስሜት ኃጢአተኛ ነሽ፣ አንቺ በደለኛ ነሽ፣ እንደዚህ በማድረግሽ በጣም በእውነት አንቺ መኖር የለብሽም እያለ የሚጎተጉት ነገር ውስጣችን ሲመጣ ነፍነዋለን። ምን አረግኩኝ ከዚህ ሜባስ ያረጋለ ብዬ ፍን አርገዋለሁ። በዚህ ለመኖር ሞክራለሁ። ጭንቀት ነው፣ መከራ ነው፣ ግን ይታፈናል። አንዱ መንገድ እሱ ነው። ሌላው መንገድ ምናልባት መካስ ነው። ካሳም ደግሞ እንሰጣለን አንዳንድ ጊዜ ለበደል የበደልኩት ፍሬዘርን ሆኖ ምክሰው ማሙሻ ሊሆን ይችላል። ይቅርታ ፍሬዘር አይደለህም አውቃለሁኝ፣ ሌላ ነው፣ በኋላ አስተካክላለሁ። የበደልኩት ሀናን ሆኖ እያለ ምናልባት የሺ ንክሳለሁ። ምን ማለት ነው? በደል ስለሚያስጨንቀኝ በምን ልወጣው? ዘርፌ ከሆነ ለለማኞች በመስጠት እክሰዋለሁ ትንሽ በደሌን። ምክንያቱም ምን ላርጋ ታዲያ? አንድ ነገር ማድረግ አለብኝ። የሆነ ዳኝነት በላይ ላይ መፍጠር አለብኝ። አብዛኛው በጎ ስራ ተብሎ የሚጠራው ካሳ እንዳይሆን እጠረጥራለሁ። የእኔ ጥርጣሬ ነው። የበደልኩ እንደሆነ በጊዜ ቸርች እመጣለሁ። በቃ በጊዜ ቸርች እመጣለሁ። ምን አላ እንደው ይራራልኝ እንደሆነ ወይ ምን አረጋለሁ? እንግዲህ ሰው ጋብዛለሁ ወይ የሆነ ነገር አረጋለሁ። ምን አረጋለሁ እኔ? በካሳም አንዳንድ ጊዜ የበደል ስሜትን ቀስ ብሎ ለማስታመም የሚደረግ ሙከራ አለ። ሌላው ራስን መጥላት ነው። በዚህም መንገድ ሰዎች በደላቸውን ትንሽ እንትን ለማድረግ ይሞክራሉ። ራሳቸውን ይጠላሉ። እኔ በቃ ከቶኑ ማረባት ሰው ነኝ፣ የመጨረሻ ክፉ ሰው፣ የመጨረሻ መጥፎ ሰው፣ እርኩስ ሰው ነኝ ብለው ይጸየፋሉ። ራሳቸውን ይሸሻሉ፣ ይደበቃሉ። ከሰው ጋርም መገናኘት አይፈልጉም በፍጹም። የዝቅተኝነት ስሜት ብቻ ሳይሆን የዝቅጠፈኝነት ስሜትም ይሰማቸዋል። በጣም እንደዘቀጡ እንደወረዱ ይቆጥሩና ራሳቸውን መቀበል ይቸገራሉ። ይሄ አንዱ መንገድ ነው ብዬ ላለው። ሌላው መንገድ ምናልባት በሌሎች ስሜቶች ይገለጣል። በደለኝነት አንዳንድ ሰው ሲቆጣ ማስተናገድ ይቸግር። እንዴ ምን ያስቆጣዋል ይሄ ሰውዬ? ምን ያስጮህሃል እንላለን። የሚያስጮኸው የተደረገው ነገር አይደለም፣ ውስጥ የተቀመጠ ሌላ ስሜት ነው። በቁጣ መልክ ይገለጣል። አንዳንድ ጊዜ በምን ልበል እንግዲህ በኃይለኛነት ይገለጣል። አንዳንድ ጊዜ በኩርፊያ ይገለጣል። ምንም የሚያስኮርፍ ነገር የለውም፣ ግን ያኮርፋል። ውስጡ የተቀመጠ የበደል ስሜት ይገዘግዘዋል ሰውየው። መገለጫው ብዙ ነው ልላችሁ ነው። እንዲያው በሌላ አነጋገር አንዳንድ ሰው ይህን የበደለኝነት ስሜት በመታጀር በጉራ ሊወጣ ይሞክራል። ምንም እንዳልሆነ አስመስሎ ራሱን በጣም ከፍ በማድረግ ስለ ራሱ ደጋግሞ በማውራት ሊሸፍነው ይሞክራል፣ ግን ወደ ውስጥ ይቀረቀራል። በጣም መጥፎ ነገር ነው። አንዳንድ ሰው ተለማማጭ ይሆናል፣ ተቅለስላሽ ይሆናል። በፍርግርግታ ሊሸፍነው ይሞክራል፣ ግን አይሸፈንም። እሺ አሁን ወደ መጨረሻው ልመጣ ነው። ታዲያ ምን እናርግ? ትክክለኛው ጸጸት ምን አይነት ጸጸት ነው? የክርስቲያን የጸጸት ጎዳና ምንድን ነው? የይሁዳ መንገድ ልክ አይደለም ካልን ታዲያ የቱ መንገድ ነው ትክክል? የበደለኝነት ጣጣን እንዴት አድርገን እንውጣው የሚል ነው። እና እሱ በጣም ዋና ነው ብዬ እኔ አስባለሁኝ። እኔ አንደኛ መነሻውን መናገር ፈልጋለሁ። ክርስቲያን ከተጸጸተ በምን ይጸጸታል? ለምንድን ነው ጸጸቱ የሚመጣው ስንል መነሻው ይሉኝታ አይደለም፣ የማህበር ወግ አይደለም፣ የህዝብ ተቀባይነት ጥያቄ አይደለም፣ የቅዱስ ቃሉ መርህ ነው። ከዚህ መዛነፉ ሲገባው፣ ከአምላኩ ጋር መጣላቱ ሲገባው፣ እግዚአብሔር ካቀረበው መርህ ውጪ መሆኑ ሲገባው የሚፈጠር ኃይለኛ ስሜት ነው እና የጤና ነው። መነሻችን እሱ ነው። ጸጸት ስለ ይሉኝታ ብለን ከሆነ በእውነት ዛሬ አራግፈን እንድንወጣ ነው ምጋብዛችሁ። በእውነት እንደው ዋላ አደለ፣ እንደው ህብረተሰቡ ዋላ አደለ፣ ሰው ማለቴ እድሩ፣ እንደ ወገን ማለቴ ዘመዶቼ ምናምን የምንላቸው ነገሮች አሉ። ብዙ በደል በላያችን ላይ የሚከምር መለየት አለብን። እሱን ማራገፍ ነው። እሱን ሸክም እንድንሸከም እግዚአብሔር አልፈለገም። በደል ከተሰማን ከእግዚአብሔር ጋር ያለን ግንኙነት በመበላሸቱ ምክንያት የሚሰማ እሱ በደል ነው። ዋና በደል መነሻችንም እሱ ነው። እሱ ከተሰማን እንግዲያው ምን እናድርግ የሚለው ነው ጥያቄው። እኔ አንድ ነገር ተገነዘብኩኝ። ዳዊት እንደምታውቁት በደለ። በጣም ቅርብ የነበረ ሰው ዳዊት፣ ከእግዚአብሔር ጋር ቅርብ የነበረ ሰው፣ በአምልኮ ልቡናው ወደ ሰማይ ሰማያት የመጠቀ ሰው በደለ። ክፉ በደል በደለ እና ናታን ነቢዩ ሲያናግረው ልቡ ተነካ። ኑዛዜው በጣም ልቤን ይነካኛል። የመጀመሪያዎቹን አራት ቁጥሮች ብቻ የኑዛዜውን ልናገር እፈልጋለሁ። መዝሙረ ዳዊት 51 ላይ ቁጥር 1 እስከ 4 ያለው ምን ብሎ ነው የተናገረው? ይሄንን በጣም ለሁላችንም መመሪያ ይሆናል ብዬ አስባለሁኝ። ዳዊት እንደዚህ ይላል በጸሎቱ በመዝሙሩ መዝሙር 51 ላይ አቤቱ እንደ ቸርነትህ መጠን ማረኝ፣ እንደ ምሕረትህ ብዛት መተላለፌን ደምስስ፣ ከበደሌ ፈጽሞ እጠበኝ፣ ከኃጢአቴም አንጻኝ። እኔ መተላለፌን አውቃለሁና ኃጢአቴም ሁልጊዜ በፊቴ ነውና፣ አንተን ብቻ በደልሁ በፊትህም ክፋትን አደረግሁ። በነገርህ ትጸድቅ ዘንድ በፍርድህም ንጹሕ ትሆን ዘንድ። የሚያስገርም ነው። የሚጠቀምባቸውን ቃላት ተመልከቱ። መተላለፌ፣ ኃጢአቴ፣ በደሌ ብሎ ያነሳል። ምንም ሌላ ስም አይሰጣቸውም። አንዱ ትልቁ የክርስቲያን ጎዳና ኃጢአትን በስሙ መጥራት ነው። በስሙ ይጠራል። በደሌ፣ መተላለፌ፣ ኃጢአቴ አውቃለሁኝ ብሎ ይላል። ሁልጊዜ በፊቴ ነው ይላል። ከዚያ ግን በጣም የሚገርመኝ አንተን ብቻ በደልኩ ያለው ነው። ምን ማለቱ ነው ዳዊት? አጠገቡ ብትኖሩ እንዴ እግዚአብሔርን ብቻ ነው እናንተ የበደልከው? ቤርሳቤህን አይደለም እንዴ ከባሏ አላቀ መውሰድህ ኦሪዮን አይደለም እንዴ ያስገደልከው? አገሩን ሁሉ አይደለም እንዴ እስራኤልን ህዝብ ሁሉ አይደለም እንዴ ለመከራ ይዳረከው? እንዴት አንተን ብቻ በደልኩት ላለ? ቀዳሚው በደል እግዚአብሔር ላይ ነው። ለዳዊት በጣም ከባድ ጸጸት ውስጥ ያስገባው ከአምላኩ ጋር ያለው ግንኙነት መሰበሩ መቋረጡ ነው። ሌላው የሱ ኮንሲኩዌንስ ነው። ከዚያ በኋላ ቢመጣው የሱ ጣጣ ነው። ግን አንተን ብቻ በደልኩ ብሎ ይላል። እንዴ እግዚአብሔር ተጎድቷል እንዴ በዚህ ታሪክ ውስጥ? ለምን ቀስ ብላችሁ አታስቡ? የሰው ሚስት በመቀማቱ እግዚአብሔሩ ተጎዳ እንዴ? ምን ሆነ? አንድ ወታደር በማስገደሉ ምን ሆነ? እግዚአብሔር ኦ እግዚአብሔር የህይወት ህግ፣ የንጽህና ህግ፣ የቅድስና ህግ፣ የሰው ልጆች ማህበራዊ ህይወት ህግ በእጁ የያዘ አምላክ። ኦፌንሱ ሰው ላይ አይደለም እሱ ላይ ነው። የበደለው መጀመሪያ እሱ ነው። ምን ነካሱን? የታለ እግዚአብሔር? አለ ሁሉ ቦታ። አንድ ድሃ ሲበደል እግዚአብሔር ነው የተበደለው። አንድ ምስኪን ሲናቅ እግዚአብሔር ነው የተናቀው። አንድ ባልና ሚስት መሐከል ሰው ሲገባ እግዚአብሔር ነው የተበደለ። እግዚአብሔር የእውነት ዳኛ ነው። አንተን ብቻ ነው የበደልኩት። አንተ ነህ ይህን ሁሉ የምትመለከት። አንተ እውነትን ጠብቀህ በእጅ ያስክ የዩኒቨርስን እውነት ሁሉ በእጅ ያስክ አምላክ፣ ከአንተ እውነት ጋር ነው የተጋጨሁት። አንተን ነው የበደልኩት ብሎ ጸጸቱን ወደ እግዚአብሔር ያደርጋል። አይ ቲንክ ከዚህ ነው የሚጀምረው። ለእኛ የበደል መነሻ ጸጸታችን የእግዚአብሔር ህግ ነው፣ የእግዚአብሔር ማንነት ነው፣ የእግዚአብሔር ባህሪ ነው። ቅዱስ አምላክ፣ ጻድቅ አምላክ ከሱ ጋር ያጣላናል። አንድ ምስኪን ስረግጥ እግዚአብሔሩን ነው የረገጥኩት። ያ ሁላችሁ ታውቃላችሁ፣ ዘፍጥረት 9 ላይ ጌታ የተናገረው በጣም የሚያስገርም ነገር ነው። የሰውን ደም የሚያፈስ ሁሉ ደሙ ይፈሳል ይላል ለምሳሌ። ከዛ ያይዞ በመልኩ ፈጥሮታልና ብሎ አንድ ቀን ደረገጥኩኝ። እኔ ለካ አንተ መልክህን ነው ያጠፋ ነው። ሰው ስንገድል፣ ሰው ስንጨቁን አንተን ነው ለካ የጨቆን ነው። ያንተን መልክ ነው ያጨማተርኩት። ለካ አንተ ይሰማሃል። እዚህ መሬት ላይ በሰው ላይ የማደርገው ለአንተ ይሰማል። አንተን ብቻ በደልኩ። ይሄ መነሻችን ነው። ግን አሁን ምን እናደርግ ታዲያ እሚል ሶስት እርምጃዎች ናቸው ብዬ ነው የማስበው። እንደ ክርስቲያን ኃጢአት ስንሰራ፣ በደል ስንሰራ ምንድን ናቸው እርምጃዎቹ? አንደኛው ቅድም ያለው ነው፣ ጸጸት ነው። ጸጸት ይሄ የስሜት ረብሻ በጣም አስፈላጊ ነው። አንዳንድ ጊዜ ጸጸት የሌለበት ኑዛዜ እናደርጋለን። በጣም የሚያስገርም ነገር ነው። ጸጸት የሌለበት በቃ እግዚአብሔር ኃጢአት አይወድም፣ በቃ እኔ እናዘዛለሁ ኃጢአቴን ከዛ ይምረኛል ብለን እንላለን። በውስጣችን ሪምቦርስ ወይም ጸጸት የማይሞርደን ከሆነ ስለ ኃጢአት ያለን አመለካከት ተሳስቷል፣ ስለ እግዚአብሔር ያለን አመለካከት ተሳስቷል። የእግዚአብሔር ቅዱስነት ገና ወደ ውስጥ አልጠለቀም። የማልጸጸት ከሆነ ምንም ማለት አይደለም፣ በቃ አረኩት ሰኋል። አሁንም ከልጄ ጋር በቀደም ስንጫወት አንዳንድ ልጆች የሚሉትን ነገረች፣ እኔም ሰምቻለሁ። አንድ ጥፋት ስትሰራ ስማ ሶሪ ማለት አለብህ እንላቸዋለን። እሺ ትንንሽ ልጆች እሺ ይላሉ። ጥፋት ያጠፋሉ፣ ሶሪ ይላሉ። እንደገና ያጠፋሉ፣ ሶሪ ይላሉ። እኛ እንበሳጫለን አንዳንድ ጊዜ እና በጥፊ ልንመታ ወይ በሆነ ጨንገር ልንመታቸው ስንቃጣ ሶሪ ብያለሁ እኮ ሶሪ ብያለሁ ይላሉ። እግዚአብሔርን ሶሪ ብያለሁ እኮ ነው እንደ የምንለው። ለእነዚህ ትንሽ ልጆች የጸጸት ስሜቱ የለም። አሁን ሰርቄ ኬክ መብላቴ ልጆች ብቻ ናቸው ኬክ የሚሰርቁ፣ ግን ለማንኛውም ብዙ ሌቦች አሉ የኬክ እኔን ጨምሮ እና ይኸው ልጁ አዝኖ አይደለም። የምን ሀዘን ከቶውኑ። ግን ማሚ ግን ሶሪ ይባል የሚል አስለምዳኛለች። እሱን እልላት አለው እልላት እና ወስደዋለሁ። ጸጸት ግን ውስጡ ሀዘን አለበት፣ ውስጡ ጭንቀት አለበት፣ ውስጡ ዋይታ አለበት። ይህቺ የዋይታ መንፈስ የጠፋች ቀን በሽታ ደርሶብናል። ወንድሞች እናቶች፣ በሽታ ደርሶብናል። እኔ ብዙ የንስሐ ጉባኤዎች የሚባሉ በየቦታው ስናደርግ እናንተ መጋጥሟቸዋል። ጸጸት የሌለባቸው የንስሐ ጉባኤዎች በጣም ብዙ ይካሄዳሉ። ግን ልንገራችሁ፣ ወዮታ የሌለበት ኑዛዜ እኔ እንጃ ተቀባይነቱን። እዝራ በጣም ልቡናው ለእግዚአብሔር ለስላሳ የነበረ ሰው ነው። በእስራኤል በደል ምክንያት ይጸጸት ያዝን ነበር። እሱ ራሱን እንደበደለ ይቆጥር ነበረ። ከዚያ ሲናዘዝ በእግዚአብሔር ፊት ያለበት ሁኔታ በጣም ያስደንቃል። ለምሳሌ እዝራ ምዕራፍ 9 ላይ እንዲሁ ላነብ ፈልጋለሁ። እዚያ ላይ ምዕራፍ 9 ላይ ቁጥር 5 እና 6ን ባነብ ጥሩ ነው። ኑዛዜው መሐከል እንደዚህ ይላል፣ በሰርክም መስዋዕት ጊዜ ልብሴና መጎናጸፊያዬ እንደተቀደደ ሆኖ ከመዋረድ የተነሳው። ለካ ሲቀድ ኖሯል ልብሱን። ነጨው፣ ደንግጬ የተቀመጥኩ ጠጉር ነጨው ይላል ከፍ ብሎ። በጉልበቴም ተንበርክኬ ወደ አምላኬ ወደ እግዚአብሔር እጄን ዘረጋሁ፣ እንዲህም አልኩ፣ አምላኬ ሆይ ኃጢአታችን በራሳችን ላይ በዝቷልና በደላችንም ወደ ሰማይ ከፍ ከፍ ብሏልና አምላኬ ሆይ ፊቴን ወደ አንተ አነሳ ዘንድ አፍራለሁ እፈራማለሁ። ያ እግዚአብሔርን አፈረው ፈራው እግዚአብሔር። ይኸውላችሁ ይሄ የጸጸት ልቦና የመዳናችን ፍንጭ ነው። እንደዚህ ስንጸጸት ያ ያለ አምላክ ወዮ አለ፣ ወዮልኝ እንዴት ብዬ ልየው አንተን ፊት? ምክንያቱም አንተ ከምርኮ ሀገር መልሰህ ትሩፋን አድርገህ አመጣህን፣ ከስንት ግዞት አወጣህን። ትንሽ ፋታ ብትሰጠን መልሰን በደልን። አንተን ባዕዳንን አግብተው ነው በደልን አንተን እና እኔ አሁን ቀና ብዬ አንተን ማየት አፍራለሁ ብሎ ይላል። ልክ ያቀራጭ ደረቱን ይደቃ ነበር። ወደ ላይ አቅንቶ ማየት አይችልም ነበር እንደተባለው ማለት ነው። የጸጸት ስሜት መንፈሳዊ ነው። እሱን ልላችሁ ነው፣ በጣም አስፈላጊ ነው። ጸጸት የመጀመሪያው እርምጃ ነው ብዬ እኔ እላለሁ። ሁለተኛው ኑዛዜ ነው። ጸጸት ብቻ ሳይሆን በስሙ ጠርተን ኃጢአታችንን መናዘዝ የድህነት መንገድ ነው። ኑዛዜ በጣም ያስፈልጋል። ሰዎች ሊያታልሉ አያስፈልግም። አንዳንድ ጊዜ እናታልላለን ሰዎችን። ለምሳሌ ምን እንላቸዋለን? እንዳዘኑብን ሲገባን እኛም ትንሽ ቅርቅር ይለናል። እንሄድና አለ አይደለ፣ በእውነት እኔ ያሳዘንኩ ከሆነ ይቅርታ እንድታደርግልኝ እለምንሃለሁ። በድዬ ከሆነ ምናልባት ይቅርታ ታ ከሆነ ነው እንዴ? አላመንኩበትም እንዴ? ይሄውላችሁ፣ እንደዚህ አይነት ኑዛዜ በእግዚአብሔር ፊት እንዴት ነው ተቀባይነት የሚያገኘው? ኑዛዜ ማለት እውነታን መቀበልና ማወጅ ማለት ነው። እውነታ በደል ይባላል፣ ኃጢአትም ይባላል እንጂ ስሜቴን ማባበያ አይደለም ከቶሆኑ። አሁን የስነ ልቡና ሰዎች ስለ በደል እውነታ ጭንቅ ስለሌላቸው፣ አንዳንዶቹ ምንም ጭንቅ የላቸው። አይ ስሜት ውስጥ የተፈጠረ ረብሻ ነው፣ በቃ እንደዚህ አረኩኝ፣ ስለዚህ እንደዚህ አይነት ስሜት ተሰማኝ ብለህ ተጨንቀሃል። ተወውሱን አክቹዋሊ መናዘዝ ከጠቀመ ተናዘዝ፣ ግን ምንም ሪያሊቲ የለም። እንዲያው ዝም ብሎ ስሜት ውስጥ የተፈጠረ አንዳንድ ችግር ነው። አይደለም፣ ስሜቴ ውስጥ የተፈጠረ አንዳንድ ችግር አይደለም። ኢትስ አን አክቹዋል ሲን፣ ኃጢአት ነው፣ እርምጃ የተወሰደበት ነገር ነው፣ ከእግዚአብሔር መንገድ የወጣ ጉዳይ ነው። መናዘዝ ይህን እውነታ መቀበል ነው። በድያለሁ። ባዕዳን ሚስቶችን አግብተናል፣ አታግቡ ሲለን ለባዕድ ሰግደናል፣ ለባዕድ አምልኮ ሰግደናል። ሰርቅ ያለው እንዲህ አድርጌ ሰርቅ ያለው አታልያለሁ፣ ሰዎችን አምቻለሁ፣ ግብዝ ሆኛለሁ፣ ቀንቻለሁ፣ በወንድሜ በእህቴ ቀንቻለሁ፣ ጌታዊ እንዲህ አይነት ነገር አድርጌ ይኸው አውቀዋለሁ፣ ይኸው በፊትህ ነው። ኑዛዜ በጣም አስፈላጊ ነው ብዬ እላለሁ። ተናዘዘ ይሄ የወንድማችን እዝራ ተነዘዘ። ምዕራፍ 9ና 10 እናንተ አንብቡ፣ ቀስ ብላችሁ የጸጸትን የኑዛዜ መንገድ ታገኙታላችሁ። እዚህ ላይ በጣም ግልጽ ይሆነ። ሶስተኛውን ግን ላነሳ እፈልጋለሁ። ጸጸትና ኑዛዜ ብቻ አይደለም፣ ንስሐ የሚባል ነገር ደግሞ አለ። ንስሐ ከጸጸትም ይለያል ከኑዛዜም ይለያል። በውስጣችን የሚሰማን የጭንቀት ስሜት የበደለኝነት ስሜት ንስሐ አይደለም። መናዘዝም መናገርም ንስሐ አይደለም። ታዲያ ምንድነው ንስሐ? ንስሐ መመለስ ነው። የእንግሊዝኛው ቃል በጣም ጥሩ ነው፣ ሪፔንታንስ ነው የሚለው። የመልሰት የመመለስ ወደ መጀመሪያው የመምጣት የማስተካከል የማረም መንገድ ነው ንስሐ። በምንም አይነት ንስሐ መግባት ማልቀስ አይደለም፣ መናዘዝም አይደለም፣ ከዚያ በላይ ነው። ይሄ ሶስተኛው እርምጃ ብዙ ጊዜ አቦርትድ ይሆናል። ብዙ ጊዜ ይጨናገፋል። ሰዎች ይናዘዙ ያለቅሱና እንዳለቀ ይቆጥራሉ። አላለቀም፣ በፍጹም አላለቀም። እዝራ የሚገርም ነው፣ ምዕራፍ 10 ላይ ታገኙታላችሁ። ያለቅስና ይናዘዝና ከዚያ ኧረ ገና ተስፋ አለ ይሉታል። ከዚያ ምን ያደርጋል? ያገቡትን ባዕዳን ሴቶችን ያገቡትን ከጌታ ቃል ውጪ ሰብስቡልኝ ይባላል። ስማቸው ተቆጥሮ በዝርዝር ተጽፈው ይመጣሉ። እነዚህ በሙሉ ተሰብስበው ሚስቶቻቸውን ይስደዱ። እርምጃ ነው በጣም። ንስሐ የሚባለው እሱ ነው። የሚገርመው በአዲስ ኪዳን ውስጥ ምናልባት እሱን ብቻ ባነብ ሳይሻል አይቀርም ብዬ ላለሁኝ፣ ሉቃስ ምዕራፍ 3 ላይ ይሄ ወንድማችን ማን ነው ስሙ? መጥምቁ ዮሐንስ። እሱ እንዴት ባለ መንገድ ነበር ንስሐ የሚያስገባው የሚለውን እስቲ ቀስ ብለን እንየው። እዚያ ላይ በጣም ጠንቃቃ የሆነ የንስሐ ጎዳና ያሳያል። ምዕራፍ 3 ላይ እንዲህ ይላል። ምዕራፍ 3 ላይ ይሄ ማን ነው እሱ? ዮሐንስ። ህዝቡ ተሰብስበው ወደ እሱ ይመጣሉ። ቁጥር 9 ላይ ምሳር በዛፎች ስር ተቀምጧል ይላቸዋል። ፍርድን ነው የሚያመለክተው። ምሳር መጥረቢያ በዛፎች ስር ተቀምጧል። እንግዲህ መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። ህዝቡም እንግዲህ ምን እናድርግ ብለው ይጠይቁት ነበር ይላል። ምን እናድርግ? መልሶም ሁለት ልብስ ያለው ለሌለው ያካፍል፣ እርምጃ ነው፣ ምግብም ያለው እንዲሁ ያድርግ ይል ነበር። ቀራጮች ደግሞ ሊጠመቁ መጥተው መምህር ሆይ ምን እናድርግ አሉት። ከታዘዘላችሁ አብልጣችሁ አትውሰዱ አላቸው። ጭፍሮችም ወታደሮች ደግሞ እኛ ደግሞ ምን እናድርግ ብለው ይጠይቁት ነበር። እሱም በማንም ግፍ አትስሩ፣ ማንንም በሐሰት አትክሰሱ፣ ደሞዛችሁም ይብቃችሁ አላቸው። ንስሐ። ንስሐ ማለት የመመለስ እርምጃ መውሰድ ማለት ነው። አሁን ወደዚህ ሄድ እንደሆነ ቀኝ ኋላ ዙሬ ወደዚህ መሄድ ማለት ነው። አቅጣጫ ቀይሬ አቅጣጫ አለው ንስሐ። በቀደም ዕለት በጣም ገባኝ። እንዴት ገባህ በሉኝ። ሐዋርያት ሥራ ምዕራፍ 20 ላይ ሐዋርያው ጳውሎስ ሲናገር ለኤፌሶን ሽማግሌዎች ምን አለ? በእናንተ መካከል የእግዚአብሔርን መንግሥት ሰበኩ ይልና ወደ እግዚአብሔር ዘንድ ንስሐንና በጌታ በኢየሱስን ማመንን ነገርኳችሁ ይላል። በኋላ ደንቆኝ አነበብኩት። በጌታ በኢየሱስ ማመንን ሰበከላቸው። አውቀዋለሁ እሱን አልኩኝ። ወደ እግዚአብሔር ዘንድ ንስሐ ሲል ወደ አለው እንዴ ንስሐ አልኩኝ። ንስሐ ወደ አለው። እስቲ ወደ በሉ። ኦ ለካ የመንገድ ጉዳይ ነው፣ የመሄድ ጉዳይ ነው። ወደ እግዚአብሔር ዘንድ ንስሐ አቅጣጫ የመቀየር ነገር ነው እና የነገርኳችሁ ወደ እግዚአብሔር ዘንድ ንስሐ እንድትገቡ ነው የነገርኳችሁ፣ እንድትመለሱ ነው እንጂ እንድታምኑ ብቻ አይደለም ብሎ ይሄን ይናገር። እንግዲያው ይሄንን ፕሪፖዚሽን ይሄንን መስተዋድድ አትርሱ። ንስሐ ወደ አለው ሁልጊዜ እና ይሄንን የመመለስ እርምጃ ስንወስድ በእርግጥ ንስሐ ገባል። ዘኬዎስ የሚባል ታውቁታላችሁ እናንተ። ማታውቁት ሰው የለም መቼም። ይሄ ዘኬዎስ አጭሩ ሰው፣ ጌታ ለማየት ዛፍ ላይ የወጣው ሰው ወረደ። ጌታ ውረድ ብሎት ወረደና አብረው ቤት ገቡ። ቤት ሲገቡ ያደረገው ነገር ዘኬዎስ እንጀራ ማቅረብ ብቻ አይደለም። የሚገርም ነው። እርምጃ የመውሰድ ኑዛዜ ያደርጋል። ማንንም በሐሰት ከስሼ እንደሆነ 4 እጥፍ እመልሳለሁ። ገንዘቤን ይላል አስልቶ ግማሹን ለድሆች እሰጣለሁ ይላል። ይሄ እርምጃ እኮ ነው። በጣም ቁርጥ ያለ ኩልል ያለ እርምጃ ነው። ንስሐ ስንገባ ቁርጥ ያለ ኩልል ያለ እርምጃዎች እንወስዳለን ወይ የሚል ጥያቄ ነው። ከበደል የሚያላቅቀን ከዚህ ከበደለኝነት ስሜት የሚያላቅቀን ይሄ ደረጃ ይመስለኛል። እውነተኛ ጸጸት ትክክለኛ ኑዛዜ ከዚያ ደግሞ ቁርጥ ያለ የመመለስ እርምጃ የንስሐ መንገድ ያስፈልገናል ብየላለሁ። በመጨረሻ መጨረሻው መቼ ነው? ዛሬ ነው መጨረሻው። በመጨረሻ እኛ ምን እናድርግሽ ታዲያ? አሁን ከዚህ ሁሉ የይሁዳ ትምህርት በኋላ ምን እናድርግኛ ብለን እሱን ትንሽ መጠያቂ ያለብን ይመስለኛል። ምን ይዘን እንሂድ ስንል አንድ ሶስት ነገሮችን ላነሳ ፈልጋለሁ። አንዱ በጣም ለእናንተ ልናገር ላስተላለፍ እንፈልገው ስለ በደላችን የደቀቀውን ጌታ ስራ አምነን ስርየት እንቀበል። ይሄ በጣም አለ። አሁን እዚህ ውስጥ በበደል ጫና ተጨፍልቀን የምንማቅቅ ሰዎች እባካችሁ ይሄ ስርየት ይሄ ምህረት ተለቆልናል። ስለ በደላችን ደቀቀ ነው የሚለው። እኛ መድቀቅ አለብን ወይ ታዲያ? በበደል ምክንያት እኛ በቃ ለስንት ዓመት ተሸክመን መኖር አለብን ወይ በደልን? እሱ ስለ በደላችን ደቀቀ። ታዲያ ምን እናርግ? ተናዘን ምህረት እንቀበላ? አንደኛ ዮሐንስ ምዕራፍ 1 ቁጥር 9 ላይ በጣም ያስደስት ቃል አለ። ሁላችሁ የምታውቁት ነው። ካላወቃችሁት በቃላችሁ እንድትይዙት ነው በጣም የምፈልገው። በእውነት ይሄ በቃል መያዝ ያለበት ጥቅስ ነው። ብዙ ሰዎች በቃላቸው ሳይዙት አይቀርም። ዮሐንስ 1 መልእክት ዮሐንስ መልእክት ምዕራፍ 1 ቁጥር 9 ላይ ያለ ቃል ነው፣ አዋጅ ነው። እንደዚህ ይላል፣ በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመጻም ሁሉ ሊያነጻን የታመነና ጻድቅ ነው። የጌታ ስም የተባረከ ይሁን። በቃ የታመነ ነው። ይህ አይቀላምድም። ጌታ ከተናዘዝን በኃጢአታችን ይቅር ሊለን ታማኝ ነው። ለአፉ አይደለም የተናገረው፣ በቃ ይቅር ይላል። ወንድሞቼ ምንም አይነት ኃጢአት ቢሆን፣ ምንም አይነት እህቶቼ ኃጢአት ቢሆን፣ ምንም አይነት ክፉ የሚከረፋ ነገር እንኳ ቢሆን ያዘልነው ለብዙ ዓመትም ለብዙ ወራትም የተሸከምነው ብንናዘዝ ለሱ ኃጢአታችንን ይቅር ሊለን ከአመፃ ሁሉ ሊያነጻን የታመነ እና ጻድቅ ነው። ጽድቁን ሳይጥል እውነተኛነቱን ሳይጥል ምህረቱን ለመስጠት የታመነ አምላክ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ እኔ በጣም ኢንካሬጅ የማደርገው ዛሬ ምሽት ምህረት ለመቀበል ባችግርት ማድርገው። አንዳንዶቻችሁ ራሳችሁን እንኳን ይቅር ማለት በጣም የሚከብዳችሁ ሰዎች ናችሁ። እኔንም ያህል ሰው እንደዚህ ሆኖ እንዲህ አርጎ የምትሉ ሰዎች ብዙ ጊዜ ነው የምናገረው። በከበድን ቁጥር መውደቅ በጣም ከባድ እየሆነ ይመጣል። ይህንን ፊዚካሊም እንደሱ ነው። አሁን እንደኔ 90 ኪሎ የሆነ ሰው ሲወድቅ አያምርበትም። በእውነት ጥሩ አይደለም። ለምንድን ነው ጥሩ ያልሆነው ብላችሁ ጠይቁ። ብዙ ሰዎች ይስቃሉ። ሰው ሲወድቅ መቼም ያስቃል መሰለኝ፣ አላቅም። የሆነው ምንድን ነው? ቨርቲካል የሆነው ፐርፔንዲኩላር ሆነ ማለት ቁም የነበረው አግድም ሆነ ሌላ ምን ሆነ፣ ለምን ነው የምንስቀው እያልኩ ራሴን ጠይቃለሁ። ግን ከሳቅን በኋላ ለምንድን ነው መነሳት የሚከብደው? 90 ኪሎ የሆነ ሰው ስል ክብደቱ ወደ መሬት ይጎትተዋል። ይኸውላችሁ ስለ ራሳችሁ ያላችሁ ግምት ትልቅ ከሆነ አደጋ ላይ ወድቃችኋል። መነሳት ያቀታችኋል። እኔን የሚያክል ሰው እንዲህ ኳየር ውስጥ መዘምር፣ እኔ አገር ሁሉም ያቀኝ፣ እኔ ማለት በጨዋነቴ የታወቅኩት እኔ ማናችሁ እናንተ? እሱን ልጠይቅ እፈልጋለሁ። ማነኝ እኔ? ምንድን ነኝ እኔ? ስንናዘዝ ግን ወደ ሰማይ ያፈናጥረናል። እግዚአብሔር ይመስገን። እውነተኛው ከፍታ በኑዛዜ ነው የሚመጣው፣ በመታጀር አይደለም፣ ማንነትን በማወጅ አይደለም። ግን በምህረት የሚቀበለን ጌታ ከፍ ያደርገናል፣ ከወደቅንበት ያነሳናል። ስለ ጴጥሮስ ማሙሻ ባለፈው ሳምንት ይህንን ሳይናገር አልቀረም። በእውነት ጴጥሮስን የሚያክል ሰው መሪ፣ ደቀ መዛሙርት መካከል እንደ መሪ የሚታይ ሰው ሄዶ ዘጭ አለ እና ምን ይሁን ታዲያ? አለቀሳ፣ ምርር ብሎ አለቀሳ። እውነተኛ ንስሐ ገባ። ጌታችን ኢየሱስ ክርስቶስ ልቡ ክፍት ነበረ። ወንድሞችህን መልስ አለው። ሂድና የተማረ ሰው ምህረት ያውጫል። እግዚአብሔር የተባረከ ይሁን። እንግዲያው ይሄ የመጀመሪያው መልእክት ነው ምንወስደው በቃ የበደለኝነት ሸክም የትራገፍ መስቀሉ ስር እግዚአብሔር ተባረከ ይሁን ሁለተኛ በበደል ሸክም የሚያቃስቱ ብዙ ሰዎች አሉ አሁን ይሄ ድባቴ የሚባል ነገር ይሄ ዲፕሬሽን የሚባል ነገር ይሄ ከሰው ተነጥሎ ለብቻ የሚሆን ነገር ብዙ ምክንያቶች ይኖርታል ብዙ ስነ ልቡናዊ ምክንያቶች ይኖርታል አንዱ ግን ይሄ የበደለኝነት ስሜት ይመስለኛል ብዙ ሰዎችን እንዲሸሹ ያደርጋቸዋል አይናገሩም ከሰው ጋር በር ዘግተው ቁጭ ይላሉ ህይወት ከዚህ በኋላ ተስፋ የለውም ብለው ይላሉ ሞት ይሸታቸዋል አንዳንዶቹ ራሳቸውን ለመግደልም ሙከራ ያደርጋሉ አጋጥሟቹ ሊሆን ይችላል ብዙ ሙከራ ያልተሳካልኝም ፈሪ ነኝ መሰለኝ እንጂ ልገል ነበር ራሴን ይላሉ አንዳንዶቹም ያጠፋሉ ራሳቸው እኔ እንደዚህ ባለ ዓለም ምን ኖር ሰዎች ዝም ብለን ኑሮ ይያልኩል ጠይቃችሁ በቃ ዝም ብለን ሰዎች እንደዚህ በደል ጨፍልቆ ሊጥላቸው ሲል ምህረት ምናውጭ ካልሆነ አረ ወንድሜ እኔም በደለኛ ነኝ እኔም ኃጢያተኛ ነኝ ጌታ ነው ያነሳኝ ካንተ የተሻልኩ አይደለሁም ለምን ትሞታለህ ለምን ትሞታለህ ለምንድን ነው እንደዚህ ብቻህን ሆነ የምትሰቃየው ነፃ ውጣ ና ብለን ለማለት ዝግጆች ነን ወይ ያልኩ ጠይቃለሁ የወንድሞቻችን ጠባቂዎች አይደለንም ወይ ስለዚህ አንድ ሰው አዝኖ ስታይ ዝም አትበሉ አትወትውቱት ንግግርም አይፈልግ ሊሆን ይችላል ግን ዝም አትበሉ ጸልዩለት ቅረቡት ምናልባት ከፈቀደ ሻይ አብራችሁ ጠጡ ከፈቀደ ምን አለበት በእውነት ስንት ሰው እኮ ውስጡ በትልቅ ሸክም የማቀቀ ያለ ሰው አለ ዝም ብላችሁ ጠጋ በሉ እንደ ታዳጊ አትቅረቡት በቃ ላድን ነው የመጣሁት ምን እንዲያዚ አያስፈልግም በቃ ቀና በል አትበሉ ያስጎበጠው ብዙ ነገር ይኖራል ግን የርኅራኄ እጅ ዘርጉ እባካችሁ እና ይሄ ያስፈልጋል እንደ ጌታ መሆን ማለት እኮ ነው እንደ ጌታ እኮ መሆን ማለት ነው ጌታ ራራ ለብዙዎች እንድንራራ ይሄን ላመለክታችሁ ፈልጋለሁ የነጻነትን ጉዳይ ዛሬ ምናልባት እዚህ መሐከልም ያላችሁ ወደ ጌታ መምጣት የምትፈልጉ ሰዎች አሁን ጥሪ ይደረጋል ሲደረግ ባካችሁ እንደኔ አይነቱ ሰውማ ቶቶ ዝም ብዬ አሁን ትምርት ሰልቼ ብቻ ልሂድ እንደኔ አይነቱ ሰው ቶቶ አይቀበልም ጌታ የምትሉ ሰው ይቀበላል ይሄንን በወንጌል መሰረት ላይ ቆሜ ነው የምናገረው በወንጌል እውነት ላይ ይቀበላል ኃጢያተኞችን ይቀበላል እግዚአብሔር የተመሰገነ ይሁን አንድ ስብሰባ ላይ ሄጄ ነፍሴ ገደላችሁ ብዬ ጠየቅኩኝ ደልግጫለሁ በኋላ እስቲ ነፍሰ ገዳዮች እዚህ ሰው ይገደላችሁ ያው አያወጣም ሰው ብዙ ሰው አያወጣም ቢገልም አያወጣም እንዴ ምን ማለት ነው ሰውየው እንዴ እንደዚህ አይነት ጥያቄ ጠይቃል ነፍሰ ገደለ ብሎ ይጠይቃል እንዴ ግን እሱም ቢኖር ይምረዋል ጌታ አንድ ቦታ አጋጥሞኛል ልክ ስብሰባውን ሲጨርስ ወንድም ንጉሴ እኔ ወንጀለኛ ሰው ነኝ ስንት ሰው በእጄ እንዳለፈ ለነግራልች 13 አመት ታስራለሁ ብሎ ቀስ ብሎ አጫወተኛል ይምረዋል እግዚአብሔር ማረው ይሄ ሰውዬ ምህረት ተቀብሎ ነው የሚነግረኝ ለኔ ምህረት አግኝቶ በቃ እኔ ምድን ሰው አለ አዳነኝ እንግዲያው ባካችሁ እጃችሁን ስጡ ለጌታ ኑና ጌታ ሆይ ባክህ ማረኝ ተቀበለኝ ብሉ እኛ ሁላችን በዚህ መንፈስ ሰዎችን ማቅናት ነው የመጨረሻው ነገር መጨረሻ ነገር ወደ ይሁዳነት ከሚወስድ አለዝቦ ከሚጎትተን ኃጢያትን እንድንድን ነው እሱን ላሳስባችሁ ፈልጋለሁ አንድ ጥቅስ ተወርውሮ ወደ እኔ መጣ ምን የሚል ጥቅስ ነው ዕብራውያን 3 ላይ ያለ አንድ ጥቅስ ነው በጣም የሚገርም ነው ምን ይላል መሰላችሁ ይሁዳነት ሩቅ እንዳልሆነ የሚያሳስብ ነው ምዕራፍ 3 ቁጥር 12 እስከ 14 ስለ እስራኤል ነው የሚናገረው ወንድሞች ሆይ ይላል ስሙ ምናልባት ሕያው እግዚአብሔርን የሚያስክዳችሁ ክፉና የማያምን ልብ ከእናንተ በአንዳችሁ እንዳይኖር ተጠንቀቁ ነገር ግን ከናንተ ማንንም በኃጢአት መታለል እልከኛ እንዳይሆን ዛሬ ተብሎ ሲጠራሳለ በእያንዳንዱ ቀን እርስ በርሳችሁ ተመካከሩ። የመጀመሪያ አመታችንን እስከ መጨረሻው አጽንተን ብንጠብቅ የክርስቶስ ተካፋዮች ሆነናል። ኦ ለካ አደጋ ሩቅ አይደለም። እግዚአብሔርን የሚያስክድ ይሄው ክፉ ልብ፣ ጠማማ ልብ፣ ማያምን ልብ ከናንተ በመካከላችሁ እንዳይኖር ተጠንቀቁ ይላል። ይሄ ቀስ ያለ ወደ ምሬት፣ ወደ ክደት፣ ወደ ክፉ ነገር የሚመራ ነገር ሲበቅል ቀስ ብላችሁ ሴንስ አድርጉ። በእናንተም ባይበቅል አጠገባችሁ ባለው ሰው እየበቀል የሚሄድ ከሆነ ተጠንቀቁ። እና ምን አድርጉ ነው የሚለው። ለዚህ መፍትሄ የሚገርም ነገር ነው። እያንዳንዱ ቀን እርስ በርሳችሁ ምን አድርጉ? ተመካከሩ፣ ሸክም ተከፋፈሉ፣ ጭንቀታችሁን ኃጢአታችሁን እርስ በርስ ተናዘዙ። እኔ እንደዚህ አይነት ሀሳብ መጣብኝ፣ ምን እንደማደርገው አላውቅም፣ በቃ መጣብኝ ወንድሜ፣ እንዲህ አይነት ሀሳብ መጣብኝ፣ እኔ አልፈልገውም፣ ግን እባክህ እርዳኝ፣ በጸሎት አግዘኝ ተባባሉ፣ ተመካከሩ። አንዱም ሌላውን እንዲያንጸው እንደዚህ አይነት ነገር አድርጉ ይላል። ስለዚህ ጠባቂዎች ነን፣ የወንድሞቻችን ጠባቂዎች ነን፣ የእህቶቻችን ጠባቂዎች ነን። ይሄንን እያደረግን ጌታችን ኢየሱስ ክርስቶስ ቅድም ደጋግመን ዘመርንለት። እኔ እሱን ታዘብ ነበር እዚህ ቁጭ እዚህ፣ ወይኔ ይሄ ጌታ ኢየሱስ ኢየሱስ ስሙን ደጋግመን የምናነሳው ኢየሱስ። እግዚአብሔር አድሎናል በእውነት እሱን ወዳጄ ለማለት ጌታዬ ለማለት። ይሄን ማለት መቻል ትልቅ እድል ነው። እግዚአብሔር ይባረክ። ከአንተ ውጪ የለኝም መኖሪያ ማለት ግን ከልባችን እንበለው። በዚሁ ጎዳና እንድንሄድ ደግሞ ልባችንን እንጠብቅ። እግዚአብሔር ከበደል ሁሉ ያንጻል፣ ምሕረቱን በላያችን ላይ ያድርግ። ወንድማችን መጥቶ ይጸልይልናል፣ እኛ ሁላችን እንጸልያለን። እግዚአብሔር ይባርካችሁ።
አሜን። ክብር ለእግዚአብሔር ይሁን። አጭር ጸሎት እንጸልያለን። አንገቶቻችን ዝቅ አድርገን እግዚአብሔርን በሚያከብር ልብ ትንሽ ደቂቃ ይችላሉን። በጣም ተግባራዊ የሆነ ለፈውስ የሚሆን ቃል ነው እግዚአብሔር የተናገረን። ቃሉን ላከ ፈወሳቸው ተብሎ እንደተጻፈ ይሄ ነው የሚፈውሰን ወገኖች። እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል። ይሄን ማወቅ ነፃነትን ይሰጣል። እና በመጀመሪያ አሁን እግዚአብሔር እንደተናገራችሁ የእኔ በደል እንኳን በጣም ብዙ ነው፣ እንዲሁ ሰምቼ ልሄድ ነው የመጣሁት፣ እንዲሁ ለመማር ብቻ ነው የምትሉ ህይወታችሁን ለእግዚአብሔር ለክርስቶስ ያልሰጣችሁ ትኖሩ ከሆነ በቃ እግዚአብሔር ተናገራችሁ፣ ብዙ ነገር አያስፈልጋችሁም። አሁን በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊል በደላችንን ሊያስወግድ ክርስቶስ መጥቷል። እርሱ ስለ በደላችን ደቋል እና እኔ በቃ ከነ ኃጢአቴ መጥፋት አልፈልግም፣ ስለ በደሌ የደቀቀውን ክርስቶስን መድኃኒት ጌታ አድርጌ መቀበል እፈልጋለሁ የምትሉ ካላችሁ እስቲ እጆቻችሁን ከፍ አድርጉ። እናንተ መዳን እፈልጋለሁ፣ ማምለጥ እፈልጋለሁ፣ እጄን ልቤን ህይወቴን ለክርስቶስ መስጠት እፈልጋለሁ የምትሉ እጆቻችሁን ከፍ አድርጉ። አስተናጋጆች ያገኟችኋል። ዝም ብላችሁ እንዳትወጡ ማለት ነው። እግዚአብሔር ተናግሯችኋል። ስለ በደላችሁ ስለ ኃጢአታችሁ የደቀቀውን የሞተላችሁን ክርስቶስን ስታምኑ ምሕረት ያደርግላችኋል፣ ይቀበላችኋል እግዚአብሔር እና በቃ የመጨረሻው ኃጢአተኛ ነኝ የምትሉ ትኖሩ ከሆነ የመጨረሻ ኃጢአተኛ ነኝ የሚሉትን ሁሉ ያዳነ ጌታ ይጠራችኋል። እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ ይላችኋል ክርስቶስ እና እግዚአብሔር ይወዳችኋል። ዝም ብላችሁ እንዳትወጡ። በደለኝነትና የጸጸት ስሜት ካለ በውስጣችሁ መድኃኒቱ ክርስቶስ ነው እና ወደ ክርስቶስ በንስሐ ካልተመለሳችሁ ለክፉና ለዘላለም ጸጸት ይዳርጋል እና የአሁኑ ጸጸት ለዘላለም እንዲሆንብኝ አልፈልግም፣ ምሕረት አግኝቼ መዳን እፈልጋለሁ የምትሉ አላችሁ። እንግዶች ምናልባት እጆቻችሁን አሳዩን ካላችሁ፣ እንደዚህ አይነት ሰዎች ላይም ካላችሁ፣ እዚህ ታችም ካላችሁ፣ ውጭም ካላችሁ እጆቻችሁን ከፍ ካረጋችሁ አስተናጋጆች መጥተው ስማችሁን አድራሻችሁን ይወስዱና ደግሞ በቃ የጌታን ቃል ያስተምሯችኋል እና ወደ ክርስቶስ መምጣት እፈልጋለሁ የምትሉ ውጭም ካላችሁ ልክ እንደዚሁ እጆቻችሁን ካነሳችሁ መጥተው ያነጋግሯችኋል። ኤኒታይም ማለት ነው እና ኦንላይንም ካላችሁ ስክሪኑ ላይ ስልክ ቁጥር አለ እና በዚህ ስልክ ቁጥር ስማችሁን ቴክስት ካረጋችሁ ኮንታክት እናረጋችኋለን ማለት ነው። አላችሁ እንደዚህ አይነት ሰዎች እግዚአብሔር ይወዳችኋል። ዝም ብላችሁ እንዳትወጡ። እጆቻችሁን አንስታችሁ ሰው አግኝታችሁ ስሞቻችሁን ቴክስት አርጋችሁ ነው መውጣት ያለባችሁ። ሌሎቻችን እግዚአብሔር የምህረት አምላክ ነው ወንድሞቼ እህቶቼ። እና በደል ተሸክማችሁ አትኖሩ። የበደለኝነት ስሜት እግዚአብሔር እንደተናገረው በጣም ጥሩ ነው። ጸጸት በጣም ጥሩ ነው ግን ንስሐ ደግሞ እግዚአብሔር ይጠራናልና እግዚአብሔር ይምራቸዋል እግዚአብሔር ይቀበላቸዋል እግዚአብሔር ይምረናል ተመልሶ የሚምር አምላክ እናመልካለን እርሱ እንደሰው አይደለም እርሱ ፊቱን ዞር አያረገምና እግዚአብሔር ይቀበለናልና በእግዚአብሔር ፊት እግዚአብሔር የተናገረን እንቆምና እግዚአብሔርን ምህረት አድንቀን ምንወጣበት ምሽት እንዲሆን ይሄ የይሁዳ አይነት ፍጻሜ የሚመጣው በቃ የተቆጣውን ጨካኙን እግዚአብሔር ብቻ በማሰብ ይመስለኛል አንዳንድ ጊዜ እግዚአብሔር ቆጣውን በልጁ በክርስቶስ ላይ አርጓልና እግዚአብሔር ይቀበለናል እግዚአብሔር ይምረናል በንስሐ የሚመለሱትን የሚቀበል የሚምር አምላክ አለ አንድ ሁለት ሶስት ደቂቃዎች ጆቻችንን ከፍ አርገን በእግዚአብሔር ምህረት ተደንቀን እግዚአብሔርን አክብረን የመጨረሻ ጸሎትና ቡራኬ አርገን ጨርሳል እግዚአብሔር ይባርካችሁ በመካከላችን በቃ ቀደም የተነገረውን በጣም ስላከበራችሁ በእግዚአብሔር ፊት ስለሆናችሁ መጨረሻ ጸሎት ከመጸለያችን በፊት ጀስት ለሌላ ክፉ ነገር አልፋችሁ እንዳትሰጡ ይሁዳ እስከ መጨረሻ በጠነከረ ልብ ለሌላ ነገር አልፎ እንደተሰጠ አልፋችሁ አትሰጡ ለምን ተብሎ እግዚአብሔር አለ እግዚአብሔር ይምራችኋል እግዚአብሔር ይቀበላችኋል እግዚአብሔር ሪስቶር ያረጋችኋል ጴጥሮስን የተቀበለ ያደሰ አምላክ ደግሞ አለ እኛን ደግሞ የሚቀበል አምላክና እሱን አንድ ሁለት ጊዜ ዘምረን እንጨርሳለን
Abet mraten detalakna Abet mraten detalakna Masfara yellow andetalakna andamen talakna Abet mraten አቤት ምረትን ተላክነው መለኪያ የለው መስፈሪያ የለው እንዴት ታላክነው እንደምን ታላክነው ያንተ ምረት ከማን ጋር ይስተያይ ከፈጠርከው ፍጥረት ከምድር ወይ ሰማይ የሚስተካከል ማን አለ አባቴ ምረት ያክላል አንተ ነው ያንተ ምረት ከማን ጋር ይስተያይ ከፈጠርከው ፍጥረት ከምድር ወይ ሰማይ የሚስተካከል ማን አለ ምረቴ ያክላል አንተ ነው መለኪያ የለው መስፈሪያ የለው እንዴት ታላቅ 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 ነው 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 ያንተ ምህረት እንዴት ታላቅ ነው እንዴት ታላቅ ነው አቤት ምረት እንዴት ታላቅ ነው አቤት ምረት Come to the way semi Can be stuck out Kelly Man, I love you How about you in red Yeah, kill a lantern Man, it's shy and low Mas for ya, yellow And it's a lock now
Man, I can't
Man, I can't
ለዓለም ነውና እግዚአብሔርን አመስግኑ ተብሎ ተጽፏል ጌታችን እናመሰግናለን ቸርነህና ምረት ለዘላለም ነውና አቤቱ ምረት ለዘላለም ነውና እናመሰግናለን ለሚመለሱ ስለተዘረጋው እጅህ እናመሰግናለን ስለሚከተለን ፍቅርህ እናመሰግናለን ስለማይተወን ስለተወደድንበት የመጨረሻ ፍቅር እናመሰግናለን እጆች ተዘርግተው ስለተቀበልከን እናመሰግናለን ጌታ እግዚአብሔር ሆይ በዚህ ምሽት ኃጢአታቸው ለከበደባቸው እንደ ሸክም ለተጫናቸው ለልዩ ልዩ ክፉ ነገር አሳልፎ ሊሰጣቸው ላለ አቤቱ ጌታችን የምህረት ድምጽ ስለተሰማ እናመሰግናለን መመለስ ይሁን ጌታችን ሆይ ወደ ፍቅር መምጣት ይሁን እግዚአብሔር አምላካችን ሆይ በምህረት መመላለስ እውነተኛ ንስሐ እንዲሆን በጌታ በኢየሱስ ስም እንጸልያለን እናመሰግናለን አንተ በደላችንን ተሸክምከው ጽዋችንን ጠጣኸው ጌታችን ሆይ any time በፊት ስንመለስ የሚቀበል የተዘረጋ እጅህ የመስቀሉ ጌታ እግዚአብሔር ሆይ የተዘረጋው እጅህ ዛሬም ለኛ ክፍት ስለሆነ ስለተቀበልከን እናመሰግናለን ጠላታችን ውሸቱን ነው ተስፋ የለህም ተስፋ የለሽም ያለን ውሸቱን ነው አቤቱ እውነቱ ይሄ ነው እግዚአብሔር ማህሪ ነው እግዚአብሔር ቸር ነው እግዚአብሔር ተቀባይ ነው እግዚአብሔር ይወደናል እርሱ አባታችን ነው ለዘላለም አይጠለም ህዝቡን ለዘላለም አይጠለም ልጆቹን ለዘላለም አይጠለም በዚህ ምረት መመላለስ ይሆንልን እናመሰግናለን ስለ ቃለ ክብር ላንተ ይሁን መካከላችን ስለሆንክ ስለሰጠን ግሩም የሆነ መንፈስ እናመሰግናለን ህዝብህን ባርክ ጌታ ሆይ እንደዚህ አክብሮ በፊት የሆነውን ህዝብህን ኦንላይን ጆይን ያደረጉንን ህዝብህን አንተ ባርክ እግዚአብሔር ይባርካችሁ እግዚአብሔር ይጠብቃችሁ እግዚአብሔር ከእናንተ ጋር ይሁን እግዚአብሔር በመህረቱ መኖርን በመህረቱ መመላለስን ያርግላችሁ በጌታ በኢየሱስ ክርስቶስ ስም አሜን